በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የዛሬ 40 ዓመት ነው ነፍሱን ይማረውና ተወዳጁና ተደናቂ ኦርጊስ አርቲስት ጥላሁን ገሰሰ ወገኖቻችን በረሃብ እንደቅጠል ሲረግፉ እንባውን ያነባ ሀዘኑን የገለጸበት ዜማ ነው።
ይህ ግጥም የሳሌ ደጋጎ ይህን ግጥም የገጠመው ድንገት ከወጣበት በፊልድ ሲመለስ በሚመጣበት መኪና ውስጥ ቁጭ ብሎ ወገኖቹ በየመንገዱ ወድቆ ያያል። ታዲያ ለዚህ ረሃብ የሚሆን አንድ ግጥም በገጠመስ ብሎ ብዕሩን አንስቶ ግጥሙን ይገጥማል። ግጥሙን ከገጠመው በኋላ ይህንን የገጠምኩትን ግጥሜን ሊጫወትልኝ የሚችለው ዶክተር ጥላሁን ገሰሰ ነው ብሎ ዛሬ ዶክተር ጥላሁን ገሰሰ ያዜመው ዜማ እስከ ዛሬ ለኛ ትዝታ ሆኖ ቀርቷል።
ይህ ረሃብ ወገኖቻችንን እንደቅጠል ሲያረግፋቸው ረሃብ መኖሩን ለመደበቅ የሞከሩት ባለስልጣኖች የተራበው ህዝብ ወደ ከተማ እንዳይገባ ለመደበቅ ሙከራ ያደርጉ ነበር። የወገንን መራብና መጠማት አይተውና ሰምተው እንዳልሰሙና እንዳላዩ ሆነው ማለፍ ያቃታቸው ለወገን ተቆርቋሪ የሆኑት የዚያን ጊዜ የዩኒቨርሲቲ ተማሪዎች በፕሮፌሰር መስፍን መሪነት ረሃቡ ወደ ጠናበት የኢትዮጵያ ግዛት ወደ ወሎና ትግራይ በመጓዝ የተራቡትን ወገኖቻችንን ለመርዳት ተነቃነቁ።
ታዲያ ታሪክ ራሱን ይደግማል። የወያኔ ባለስልጣኖች የሞተ የለም የተራበም የለም እያሉ በውጪም ሆነ በሀገር ውስጥ ሚዲያ ይለፍፋሉ። እኛ እንዲልን ተነስተናል። ዛሬ ረሃብ ኢትዮጵያንም ህዝቧንም ያንገላታና ያሰቃየ አለ ስንል እነሱ ደግሞ ለዓለም ሚዲያም ሆነ ለሀገር ውስጥ ሚዲያዎች ረሃብ የለም ሲሉ እስቲ ቴድሮስ አዳኖም ለቪኦኤ ተናገረውን እንሰማለን ከሙዚቃው በኋላ።
Mama አንዳንድ አውሮሚያ ካቢዎች አንዳንድ የአማራ ካቢዎች ድርቅ ሲያጋጥም ቀድም እንዳልኩት 50 ሺ ቶን በቆሎና 50 ሺ ሜትሪክ ቶን ስንዴ ወደ ማከፋፈል ጀመረችል። ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል ማንንም ሳይጠብቅ። 4 ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም። 8 ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል ግን ያን ያህል ግባም ይባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም። በእንስሳት ላይ የደረሰ ችግር አለ። ውጭውን አልጠበቅንም በራሳችን ነው የሰራነው። ይሄ ነው መታየትም ያለበትና ድርቁ properly managed ሆኗል ቢል እምነት ነው ያለኝ።
ሁለት ነገር ነው ዶክተር ቴዎድሮስ ከተቾች የሚቀርበው እንግዲህ እርሶም ራስዎ እንዳሉት ከሁለት ከሰባት አመት ድርቅ ተከታትሎ የሚመጣ ነው የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢሃደግ ከ24 አመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን 3 የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን 8 ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረውና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው? 3 ነው? 2 ነው? ወይስ በሳምንት አንዴ ነው የሚበሉት የሚለውን ሁሉ ጥያቄ ውስጥ ያስገባልና እንዴት ይሄንን መከላከል አልተቻለም? ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቺዎች አሉ።
እዚህ ላይ ምንድነው 3 ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ 8 ሚሊዮን ከስንት ነው? የዛሬ 25 አመት እንግዲህ ዳብል አርገናል population። አሁን 8 ሚሊዮን ከ96 ሚሊዮን መሆኑ ነው። ከ96 ሚሊዮን 8 ሚሊዮን ስንት ነው የሚሆነው? 88 ሚሊዮን ኢዝ ኦኬ።
ወያኔ ህዝብ ተርሞና ተጠምቶ ከብቱ ይያለቀ በቀን 2 ሰዓት ህፃናት ከዚያም በላይ በርሃም ምክንያት እየሞቱ ባለበት ሁኔታ ያለ የሌለውን ሀብትና ጉልበት ንብረቱን አስተባብሮ ድርቁን በመዋጋት ህዝቡን መርዳት ሲገባው የዓለም መንግስታትን እርዳታ ብንጠይቅም ለጊዜው እዚህ ግባም ይባል እርዳታ አልተሰጠንም፣ በሌሎች ችግሮች ስለተወጠሩ ሊረዱንም ብዛም ፈቃደኛ አይደሉም እያለ በማመካኘት ህዝቡ ሲራብና ሲሞት ዝም ብሎ ይመለከታል። ወያኔ ጭራሽ ይግረማችሁ ብሎ 15 ሚሊዮን ህዝብ በተራበበት ሀገር በመቶ ሚሊዮኖች ብር በማውጣት ለባለ ስልጣኖቹ መኖሪያ ህንጻ ማሰራት ላይ መሆኑን የምስራች እየነገረን ነው።
ወያኔና ባለ ስልጣኖቹ እንግዲህ ይሄን የምስራች ለወያኔ አፓርታማ ትልልቅ ቪላዎች ለመገንባት ሽርጉድ ከመሉ ለወገን ደራሽ ወገን ነውና እንደነ ብርቱካን ላለ በሁሉ ውስጥ ለተጠመጠች አሳዛኝ እናት ልጇን ላጣች እናት እምንለው ነገር አለ። ለዚህ ሴት ለቢቢሲ እንደገለጠችው መግለጫ ልጄን ያጣሁት በረሃብ ምክንያት ነው ስትል እነሱ ግን የመስራቹን ይለቃሉ ለመንግስታት ትልልቅ ቢልዲንግና ትልልቅ ቤቶችን ለመስራት። ታዲያ ብርቱካን እንዴት ትላለች? ከዚህ ሙዚቃ በኋላ መልሰን ወደ ብርቱካን እንመጣለን።
Why, mama where papa loves you more than papa achana kan chinkata che mesoye mlargachu
mina sat rahab aidellem rahab selemetqat abdul satat no የአብዱል ወንድምናቶችን ደግሞ እንዳይጎበኝባት ስጋት ነው። ክላይቭ ማይሬስ ይተርክ በርቱካንና ቤተሰቦቿ የበልግ ዝናብ ይመጣ እንደሆን ብለው በጎጉት ጠብቀዋል። በ2007 ቀን አልፎ ቀን ሲተካ ተስፋ አልቆረጡም ጠብቀዋል። የእርሻ መሬታቸውን ያለበሰው ማሽላ እንደ ሰው ክፉኛ ውሃ ተጠምቷል። እሷ ሲያገኝ ለመለማል እነሱም ይበላ ይኖራቸዋል። ቀና ብለው ቢያዩትም አንጋጠው ቢጠብቁትም የሰማዩ ጌታ ውሃውን ነፈጋቸው ዝናቡ ቀረ። የሆነና የ2007 በልግ ሲከዳቸው ወትሮም በልግ ከዳተኛ ነው አይታመንምና ብለው ክረምቱ ይክሰናል በማለት ተማመኑ። ሐምሌና ነሐሴ ሰኔና ጳጉሜ ግን በልጉን መስለው ሄዱ። ልክ እንደ በልጉ ጠብም ዝናብ ሳይኖር ቀረ። ማሽላዎችም ተስፋ ቆርጠው ፍሬያቸው እንደምባ መሬት ድብድብ አለ። ጋዜጠኛ ማይሬ ከአንድ ሳምንት በፊት ገደማ በርቱካንን ሲያገኛት አብዱን የቀበረችበት ስሞን ነበር። የአምስት ዓመቱ አብዱ ለነገሩ ሎትሮም የከሳና የኩሰመነ ስጋና አጥንቱ ከነፍስ ያልተለየ ህመምተኛ ልጅ ነበር። ራህብን እድሜ ልኩን ችሏል። አንደኛውን መጥፋቱን የገደለው ማይሬ በርሃብ ንክሻ የተነሳ የአምስት ዓመት ልጅ ሳይሆን የአራስ ልጅ ያክል ጫጭቶ ወደ ተቀበረው ህፃን መቃብር ለጎብኝት ይዟት ሄደ። እሱ ይህ በየቀኑ ሁለት አብዶችን በአሰቃቂ ሁኔታ ይዞ የሚሞተውን ረሃብ ኃይልና ጉልበቱን እንደ ሱናሚ ሳይሆን ሳይበረታ በፊት ዓለም እጁን እንዲዘረጋ ለማሳሰቢያና ለማስጠንቀቂያ ደውልነት ሊጠቀምበት አስቦ ነበር። መቃብሩን በካሜራ ለመግለጽ ለማንሳት መፈለጉ እዛ ድረስ መሄድና እንደራበ የሞተ ልጅ አጠገብ መገኘት የብርቱካንን አንጀት እንዴት ሊያላውሰው እንደሚችል ፈጽሞ አልጠበቀውም ነበር። ከመቃብሩ ፊት ለፊት ቆመን እና አለጋዜጠኛው ድንገት ማልቀስ ጀመረች። ምን ማድረግ እንዳለብኝ አላወቅኩም። እንዴት እንደማጽናናት አልገባኝም። እንዴት ስቃዩን እንደምገላግላት አላወቅኩም። ብቻ እጄን ዘርግቼ ቀፍ አደረኳት። በዛ ሰዓት ማድረግ የምችለው ትርጉም ያለው ነገር ይሄ ብቻ ነበር ይላል። ብርቱካን ስትነግረኝ አብዱ መሐመድ የሞተለት በዚህ ዓለም ሁሉንም ነገር ባንዲና ለዘላለም ያጣጥመ ተሰማት። ሁሉም ነገር ሁሉም ሰው ሚሰቃየው ማለት ለጋዜጠኛው ስትናገር ሹርቢዋ የሰሜን ወሎ ራብተኛ ብርቱካን አለይ ክላይቭ ማይሬ ያዳምጣታል። በዚህ ዓመት ምንም ምርት ስለሌለን ሁላችንም ቅንጣት ቀምሰን ነው የምናጥረው ማለት የተባበሩት መንግስታት ድርጅት እንዳለው አንድ ቦታ በየቀኑ ሁለት ህጻናት እንጀራተው እየተቀበሩ ነው። ብርቱካን በዚህ ሁኔታ ሊጽናኑ የማይችሉ የኢትዮጵያ እናቶችን ተቀላቅላለች። ክላይቭ ማይሬ እንደዘገበው ጎበዝ ወገንን ለማዳን ጊዜ ልንሰጥ አይገባም። ሁላችንም ማናችንም በቻልነው በምንችለው መጠን ከወዲሁን ረባራብ ረሃብ ጊዜ ይሰጥም። ብርቱካን አሊዎች ምን ይጠብቃለሁ? ይህ
ዋይ 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 ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባያች መላደርጋለኳቸው ብቼ why
ጄሪ የብርቱካንን ነገር ካነሳሽ ብርቱካን ኢትዮጵያ ውስጥ ወሎ በሚገኘው አካባቢ የምትገኝ አንዲት ኢትዮጵያዊት እናት ነች። ብርቱካን በድምጿ እንደተናገረችው ቢቢሲ ጠይቃት ልጇን እንዴት እንዳጣች ትገልጻለች ይያለቀሰች። ይሄንን በተነሳ ጥያቄ እስቀርብላችሁ አንዱ ባለስልጣን ምንድነው ያሉት? ሌላ አላማ ከለለው በስተቀር ኢትዮጵያ ውስጥ እዚህ ደርሰው የሚያስገድል ድርቅ የለም አባባል ነው ያሉት። አሁን እሴሳቸውን አባባል ደግሞ እስቲ በቀጥታ እንስማው። እንግዲህ ሴትዮዋን ወይዘሮ ብርቱካንን በቀጥታ በዓለም ሚዲያ በቢቢሲ ሰምተናል ይያለቀሰች እንዴት ነጽም
ተቀይ ሞት ነው እንጂ ከሞት በኋላ ከዚህ በኋላ ህይወት ያለው ሁሉ አልመስለኝም ብላ በጣም ሀዘኗ ለቢቢሲ ጋዜጠኛ ተናግረው ነበር። ጋዜጠኛው እንደውም ሲመልስላት ምን አለ? ብርቱካንን በዚህ አይነት ስሜት አያታለሁ ብያላሰብኩ ነበር ወደ መቃብሩ ስፍራት ወስዳት ግን ምን ለምን
አሳይኝ ልጅሽ የተቀበረበት ትን በየሶስዳት
ግራ አጋባችኝ ለቅሶ ግራ ያጋባ ነበር።
አዎ እኔ እንደዚህ ምታዝን አይመስለኝ ፈረንጅ አንዳንድ ነገሩ እኮ ከኛ ጋር አይሄድም። እኛ ወገን ዘመዳችን ሲሞት እርድብን ነው ምን ነው ያውም ልጅን የሚያክል ነገር። ለማንኛውም ይሄንን የሰሙት ባለስልጣን በመበሳጨት ምንድነው ያሉት እንዳልኩሽ አማካሪው አዎ ምንድነው ያሉት? ሌላ አላማ ከለለ በስተቀር ነው ያሉት። እንግዲህ የፖለቲካ አላማ ከለለ በስተቀር እስቲ ምሉትን እንስማው።
ከላከለና ዝግጅት ስራዎች አስተባባሪ ሆኖት አቶ ምትኩ ካሳ ለሸገር እንደተናገሩት ድርቁ ከመንግስት ቁጥጥር እንዳይወጣ ብዙ ተናግረዋል። የክልል መንግስታትም በጀት እንዲመድቡ መደረኩም የድርቁን ስፋት ይቀንሷል። መንግስት ለተጎጂዎቹ አፋጣኝ እርዳታ እያደረገና ግዢዎችንም እየፈጸመ ነው ብሏል።
ግዢ ያካሄደው የሚገኘው ቀደም ብለን እንደይፋ እንዳደረግነው 202000 በዚቶን ለስንዴ ግዢ የተደረገ ነው የሚገኘው። እንግዲህ ቢት ኖቬምበር ላይ ወይንም በመጀመሪያው ህዳር ሳምንት ላይ መጣል ተብሎ የሚታሰበው በእኛ ሁለታ ደግሞ 405000 ሜትሪክቶንም እንደዚሁ ታሳስ ውስጥ የሚገባል። ግን ስናይ ሌላ ደግሞ 20000 ሜትሪክቶንስ የዘይት ግዢ መተካከለ ነው የሚገኘው። 78000 ሜትሪክቶን አልሚ ምግብ የተገዛ ስላለ እነዚህ በአጠቃላይ 2016ን አስተማማኝ በሆነ ሁኔታ ድርቁ ለመቋቋም የሚያስችልን አቅም ነው የሚኖረን አንድ ያለ። ሁለተኛ የክልል መንግስታትም የራሳቸውን በጀት እየመደቡ ነው የሚገኙት። ለዚህ የክልል መንግስታትም በጀት ይመደባሉ። ከዛ ባሻገርም በየደረጃው ያሉት አካላት ድርቁን ለመቋቋም የበኩላቸውን ጥረት እያደረጉ ስለሚገኙ አስተማማኝ በሆነ ሁኔታ ድርቁን የመቋቋም የሚያስችል አቅም አለን።
የእንግሊዙ የወሬ አውታር ቢቢሲም የተባበሩት መንግስታት ድርጅትን ዋቢ አድርጎ ሰሞኑን ከሰሜን ኢትዮጵያ ባሰራጨው ዘገባ እንደ ጎርጎርሳውያኑ የዘመን ቀመር በ2016 መጀመሪያ በድርቁ ምክንያት የተረጂ ሰዎች ቁጥር ወደ 15 ሚሊዮን ይደርሳል ብሏል። እውነት የድርቁ ስፋት ሊጨምር ይችላል ወይ ያልናቸው አቶ መትክ ምትኩስ ይመልሱም
15 ሚሊዮን የሚለው ከኤሊኖ ክስተት ጥንካሬ መጨመር ጋር ተያይዞ ያለ ትንበያ ነው። ትክክለኛ መሬት አለ መረጃ አይደለም። ስለዚህንን ትክክለኛ መረጃ ለማምጣት ባለፈው ከጥቅምት 13 ቀን 2008 ዓመተ ምህረት ጀምሮ ወደ 24 ቡድን ሁሉንም የተባበሩት መንግስታትንም የሁለትዮ ስምምነት ያላቸው መንግስታትንም የፌደራል ሚኒስተር መስሪያ ቤቶች የክልል ሴክተር ቢሮችንና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን ያካተተ ቡድን ወደ ምዕራብ ቀይና አልቦታደር አካባቢ ተንቀሳቅሷል። ስለዚህ ቡድን ለ21 ቀን ነው የሚቆየው ክልሎች ጋር አሴስመንቱን እየሰራ ግምገማ ነው እየሰራ ከአንድ ቀን በኋላ ይመለሳል ወደዚህ ይመለስና ያኔውን ትክክለኛውን ቁጥር ለ2016 እንደ አውሮፓ አቆጣጠር ወይንም በኛ ከጥር ጀምሮ ያለውን ተረጂ የምናቀው።
ቢቢሲ የተባበሩት መንግስታት ድርጅትን ሪፖርት ዋቢ አድርጎ በሰራው ዘገባው ቢያንስ በተመጣጠነ ምግብ እጥረት በየቀኑ 2 ህጻናት በሰሜን ኢትዮጵያ ይሞታሉ ብሏል። የአምስት አመት ልጇን ያጣችው እናትም በዛ ያለው ሁኔታ ከባድ መሆኑን ለቢቢሲ እንዲተናግራ ነበር።
ሰማኛል ሞታብኝ አጣሁኝ።
When he died I felt I had lost everything. እሱ ሲሞት ሁሉንም ነገር ያጣሁ ያህል ነው የተሰማኝ። ዘመድ ተሰብስቦ ነው የቀበረው። ገንዘብም የለንም ነበር። ሁሉም በዚያ አካባቢ ያለ ሰው ችግር ላይ ነው።
አቶ ምትኩ ካሳ ግን በቢቢሲ ዘገባ አይስማሙም። ሌላ አላማ ከሌለ በቀር እውነታው ያ አይደለም ይላሉ።
በፍጹም አይደለም። እኔ ራሴ የቢቢሲውን ዘገባ መስል አይቻለሁ፣ ሶስት አይቻለሁ። እና ህጻናቱ ስታያቸው አውቂዎችንም ስታይ እንኳን ሰው በራብ ሊሞት ይቅርና የራብ ምልክት እንኳን አይታይባቸውም ሰዎቹ ላይ። ስለዚህ ከእውነት የራቀ እና የሀገራችንን ገጽታ ጥላሸ ለመቀባት የታለመ ካልሆነ በስተቀር በተለይ ይሄ ሰሜን ወሎ የሚባለው አካባቢ ይሄ የተሰራበት ቦታ እንኳን አሁን ይቅርና ቀደም ሲልም የእርዳታ ማዕቀፍ ውስጥ ያለ በደንብ የሚታወቅ ነው። በፌደራል መንግስትም በክልል መንግስትም።
ሌላው ለቢቢሲ አስተያየታቸውን የሰጡት የአካባቢው ነዋሪ
እንግዲህ አድማጮቻችን እናት ልጇን አጣ እንባዋን እያፈሰሰች ልጇን እንዴት እንደሞተባት የገለጸችውን እኚሁ ባለስልጣን እየሳቁ ሲጠየቁ እንኳን በረሃብ የሞተ እዛ አካባቢ የሚታየው ህፃኑም ሆነ አዋቂው እንኳን በረሃብ ሊሞትና በረሃብ ያዘው ሊመስል ቀርቶ በጥጋብ ያበደ ለማለት ነው የፈለጉት። እንደዚህ ይመስላሉ የኛ ባለስልጣኖች። ሰው ራሱ ካራበው ራሱ ካልቸገረው የሌላው ረሃብና ችግር አይታየውም። አንዳንዱ ሰው በተለይ በስልጣን ላይ ያሉ ሰዎች የራሳቸው ጥቅም ስላልተጓደለባቸው ሌላው ቢሞት ሌላው እየየቢል ለነሱ አይሰማቸውም። ይሄን ነው አብረን አሁን የሰማነው። በነገራችን ላይ ጄሪ ወይዘሮ ብርቱካን በአሁኑ ጊዜ አሁን የደረሰን ዜና እንደሚያስረዳው ከሆነ ኃይለኛ ወከባ ላይ ናቸው።
አዎ አሁን የደረሰን ዜና እንደሚያስማን ከሆነ ወይዘሮ ብርቱካን በደህንነቶች
እየተዋከቡ ነው
ይላል።
በቅርብ ጊዜ
ለቢቢሲ የተሰጠሽው መግለጫ ልክ አይደለም
አስተባባ።
እኔ የሚገርመኝ ምን እንደሆነ ታውቃለህ አህመድ? እዚህ ጋር አትሊስት እቺ ሴት ልጇን አጣለች። ሞት ረሃብም አይሁን እንኳን ቢሉ ልጇን አጣለች። የልጇን ሀዘን እንኳን እስክትረሳ ቢተዋት መልካም ነው። አሁን እንግዲህ ብርቱካን ወደ እስሩን ሊወስዷት ነው ወይ ደግሞ የሆነ ቦታ ሊያደርጓት ነው። በጣም በደህንነቶች እየተዋከበች ነው ይላል።
በመጀመሪያ ደረጃ አላማው ምንድነው? ብርቱካን በሬዲዮና በጋዜጣ ላይ በቴሌቪዥን ወጣ ያ ነገር ስተት መሆኑና አጭበርብሯት እንደሆነ ወዘተ ሰውየው የተናገረውን ሰምተቻል። ወልጣኑ ሌላ አላማ ከሌለ በስተቀር ነው ያለው። እንግዲህ እሷ ከጀርባ አሁን እንግዲህ ያንን እንድታስተባብል ለማድረግ ይሞከራል። ያንን ካስተባበለች እንግዲህ የሚያደርጉትን ያደርጋሉ፣ ካላስተባበለችም የሚያደርጉትን ያደርጋሉ። ብቻ ምንድነው የሚታየው እነዚህ ሰዎች የሰው ልጅነትን ጸባይ ስተው ከስልጣን እብደት የተነሳ ወደ አውሬነት ተቀይረዋል። ሁሉ ነገር ሰው ገለው እንኳን አታልቅስ፣ የሞተበትን ሰው አታልቅስ እልልበል እንደማለት ነው የሚቆጠረው። ለማንኛውም ተናስተልኝ በድጋሚ ይያልን አድማጮቻችን፣ በዛሬው ፕሮግራማችን ልትረዱት እንደተቻላችሁት ፕሮግራማችን የሚያተኩረው ኢትዮጵያ ውስጥ በገባው ድርቅ ላይ ይሆናል። በአብዛኛው እዚህ ስቱዲዮአችን ውስጥ አንድ እንግዳ ጋብዘናል። እንግዳችንም የኢትዮጵያ በቅርብ የተቋቋመው የኢትዮጵያ ኮሚኒቲ በስዊድን ውስጥ ማለት ነው ሊቀመንበሩ አቶ አበረ ናቸው። ከዛ በተጨማሪ ደግሞ በዛሬው ዕለት እንዲሁ አንድ አጠር ያለ ኢንተርቪው በሁለት የተከፈለ ኢንተርቪው ወይንም ቃለ መጠይቅ እናሰማችኋለን። ቃለ መጠይቁ ከስዊድን የሚገኘው ወይንም ስቶክሆልም የሚገኘው የኢትዮጵያ ኤምባሲ ሲያገለግሉ የነበሩት አንድ የሾፌርና የጸጥታ ሰራተኛ አስተዳደሩን በመቃወም እጃቸውን ለስዊድን መንግስት ሰጥተዋል። ከሳቸው ጋር አጠር ያለ በሁለት ክፍል የተከፈለ ውይይት የመጀመሪያውን ክፍል ይዘንላችሁ እንቀርባለን። በዛሬው ዕለት በፕሮግራም ጥበት ምክንያት የልጆች ፕሮግራማችን የማይቀርብ መሆኑን ከወዲሁ እንገልጽላችኋለን። ዜና ጊዜውን ጠብቆ ይደርሳል። ሃናም ያዘጋጀውት አለኝ ብላለች። ይሄው የኛው አገር ትልቁ በሽታችን የሆነውን ድርቁን በተመለከተ እንዲሁ አንድ ወንድማችን ደግሞ ስለ ኢትዮጵያኖችም በውጭ ሀገር ሲኖሩ ሰላም ለምን እንደማይባባሉ መሰለኝ ሰላምታ ለምን እንደው ምንነፋፈገው ይላል። እንግዲህ እሱንም ጊዜ ካገኘን እናሰማቸዋለን። የሬዲዮ ቴክኒሻናችንም እንዲሁ የዚህ የድርቁና የነ አቶ ዶክተር ማን ነው ስሙ አዳሃኖም ቴዎድሮስ አዳሃኖም እኒኩ እንትናቸው አይጥመኝ ምናልይዘው አንዳንዴ እንደዚህ ተወናለህ ሰው ማረክካ ከሆነ ሁሉ ነገር ትረሳና የሳቸውና የቃለ ምልልስ አልጥም ብሎት አሳዝኖት ነው የሚባለው። አንድ የጫጫራት መጣጥፍ ግጥም ነገር አለች። እሷንም ጊዜ ካገኘን እንግዲህ እነዚህም ሁሉ ፕሮግራሞች ለማቅረብ እንሞክራለን። መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እንዲሆንላችሁ እየተመኘን በዚህ አጋጣሚ እንድታስተውሉ የምንፈልገው በዛሬው ዕለት የኢትዮጵያ ድምጽ ሬዲዮ የአመታዊው የስራ አስኪያጅ ምርጫ ይደረጋል። የኢኮኖሚው ሁኔታም ይሰማል። ውይይት ተደርጎ ስራ አስኪያጅ ይመረጣል። በአቢኤፍ ሮድማንስ ጋታ ነው መሰለኝ አው በሮድማንስ ጋታን ይመስለኛል። ወደፊት ወደ ኋላ ላይ አድራሻውንም ቦታውንም ሰዓቱንም ከ13 እስከ 16 ሰዓት ነው በፎልኬትስ ተገኙልኝ ይላል ሬዲዮውና እዛም እንድትገኙ ከዛ በፊት የምትይዋለሽ አና
አሁን እትንሽ አሁን ኢትዮጵያ ስለተከፈተው ድርቅ መለው ትንሽ ነገር አለኝ
ቀጥይ እንግዲህ
አው በዚሁ ልቀጥለው ብዬ ነው
ቀጥይ
ወያኔ ኢትዮጵያን በግፍ ከተቆጣጠረበት ወቅት አንስቶ መላው ህዝባችን ከመዝረፍ ስልጣን ከመራዘም ውጪ ምንም ህልም የሌለው ለነርሱ ለወያኔዎች የህዝብ ጩኸት የህዝብ እንባ ሰቆቃ ዋይታ ምናቸውም አይደለም። በእነርሱ ለጥቂት ባለ ስልጣናቶች ዲጂት 11% ወደ ላይ ተወርውሯል። ለቀረው ኢትዮጵያን ደግሞ ዲጂቱ አይሰራም ቢሰራም ወደ ታች ተወርውሯል። ወያኔዎች ቅል ረሃብ የሚለካው እንደ ቴድሮስ አድሃኖም ባሉ ለጥቂት አውሬዎች ቤተሰቦች የተደራደለ ያናኗር ስልት ነው። ለነርሱ ሰው ማለት ሌላ ትርጉም አለው። ቴድሮስ አድሃኖም የተባለው የወሮ በሎች መሪ ከማቹ ካባቱ የወረሰው በህዝብ ላይ የመደላቀቅ የማላገጥ ጽንፍ በቪኦኤ ቀርቦ አቅርቧል። እንዲም በማለት ተሳድቧል። አንድም የሞተ የለም ከከብት ውጪ አው በነርሱ በወሮ በሎች ቅል ውስጥ ዛሬ የሞተ ያለው ህዝባችን ከብት ተብሏል። ህዝብ ማለት ብሔር ሀብት ነው። መሰረታዊ ፍላጎት የአንድ ሀገር የመኖር ህልውና የሚለካው በህዝቡ መሰረታዊ ፍላጎትና ማንነት ላይ ነው። ህዝብ ከሌለ ሀገር የለም። ይህ እውነት ግን በውያኔዎች ባዶ ቅል ውስጥ አይሰራም። ለነርሱ ህዝብ የሚሉት አካል ቤተሰቦቻቸው ብቻ ነው። ህዝብ ማለት ለነርሱ ጠላት ማለት ነው። አድማጮቻችን ቀሪ ዝግጅቶች አሉን። እንግዲህ በዚህ ባለው በኢትዮጵያ ውስጥ በተከሰተው ድርቅ ላይ የተወያየን እስከ መጨረሻ አብራችሁን ቆዩ።
በዚህ ውይይት ላይ እንግዲህ ሀሳባችሁን መግለጽ የምትፈልጉ በስልክ ቁጥራችን
0819100 አስተያየታችሁን መስጠት ትችላላችሁ። በዚህ በድርቁ ላይ ምን ማድረግ አለብን? በነገራችን ላይ ጄሪ እየደወሉ ሰዎች በተለይ ህጻናት እየደወሉ ምን እናድርግ ሰው ሲሞት ዝም ብለን ማየት አንችልም ምን እናድርግ ያሉ አሉ። እና ይሄንን ሁሉ በተመለከተ ሬዲዮኑ ምንም ብቻው ምንም ማድረግ አይችልም። ማቀናበር ነው የሚቻለው፣ ህዝብን ማስተባበር ነው የሚቻለው። የኢትዮጵያ ኮሚኒቲ ተወካዩ መጥቷል። አንድ ነገር ማድረግ አለብን ብለዋል። ከሱ ጋር ውይይት በመናደርግበት ጊዜ እንግዲህ አልማጦቻችን በስልክ ቁጥራችን 0819100 እየደወላችሁ ምን ማድረግ እንደሚገባን ይሄንን ህዝብ ለመድረስ ለወገን ወገን ነው የሚደርስለትና
አዎ
አስተያየታችሁን እንድትሰጡ ከዚሁ እናሳስባለን።
Why see no here have a confanti sulu ya tanto bayache malade galle kwacho che why see no here have a confanti sulu ya tanto bayache malade galle kwacho che Way mama way papa now see hold it up I'll send a coach in the touch you miss for him largachin
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የኢትዮጵያ ውስጥ የገባውን ድርቅ በተመለከተ በስዊድን የኢትዮጵያውያኖች ማህበር ሊቀመንበር ምን ማድረግ ያስፈልጋል ምን ማድረግ ይገባናል የሚለውን ለመወያየት እኛ ጋር መጥተዋል። እዚህ ስቱዲዮአችን ውስጥ ይገኛሉ። ተናስተልኝ አቶ አበረ ኢትዮጵያ ውስጥ እንግዲህ ከስንት አመት በኋላ ኢትዮጵያ በኢኮኖሚ በለጸገች አደገች እየተባለ ሲባል ቆይቶ የዋሁን 15 ሚሊዮን ህዝብ ተርቧል ነው ምን ባለው እናንተም ማህበር እንግዲህ ኢትዮጵያዊ ማህበር እስከመሆኑ ድረስ እንደመሆኑ መጠን ዝም ብለን አናዳምጥም ዝም ብለን አናይማንሰማም የምናደርገው ነገር አለ ነው የምትሉት ምንድነው ለማድረግ የምታስቡት ከማን ጋር ሆናችሁ ነው የምታደርጉት?
በቅርቢያ ወጣ የኢትዮጵያ ድምጽ ሬዲዮን እናመሰግናለን ይሄንን እድል ስለሰጣችሁን። ምናልባት ምን እናደርጋለን የሚለው ወደሚለው ከመዳችን በፊት በእያንዳንዱ ኢትዮጵያዊ ውስጥ ይሄ ቁጭት እንዲፈጠር እንፈልጋለን። አንደኛ
ግን ቁጭት ይኖራል በእያንዳንዱ ኢትዮጵያዊ ውስጥ አንዳንዱ እንደውም የራሱ ጉዳይ የሚለው
ይኖራል። እውነት ነው ለአንዱም በጣም ያንገበግበን ያለው ለምንድነው ኢትዮጵያውያን በአገራቸው ጉዳይ ቁጭት የሌላቸው ለምንድነው የማይቆጩት? ህፃናት እየሞቱ ሴቶች እህቶቻችን እየሞቱ ያያየን ይሄ ነገር ለምንድነው የማይቆጨን የሚል አንድ ትልቅ አንገብጋቢ የሆነ ጥያቄ አለ። እና ያንዳንዱ ኢትዮጵያዊ እሱ ስለበላ እሱ ስለጠገበ ስለሌላው ማሰብ ማቆም የለበትም። የሰውነት መለኪያም አይደለም ይሄ በደንብ በነገራችን ላይ አፈር ይያለን በጣም ብዙ ህል ያመርት የሚችል አፈር ይያለን የሚርበን አገር ያልን አገር የሌለን በመቶዎች የሚቆጠሩ ወንዞችና ሃይቆች ይያሉ እህል ማምረት ያቃተን ውሃም ይጠማል ዜጎች ብንኖርኛ ኢትዮጵያውያን በእኛ አፈር ላይ በእኛ መሬት ላይ የበቀለው እህል ለቻይናና ለህንድ ለአረብ አገሮች እየተሸጠ የኛ እህቶች የኛ ወንድሞች የኛ ህፃናት ልጆቻችን በረሃብ እየሞቱ ነው። በረሃብ እንኳን መሞታቸው ሳይንስ በረሃብ እንኳን እየራባቸው እንኳን ያ መሆኑን መናገር እንኳን ተከልክለው ቅድም ስታስተላልፉት በነበረው ፕሮግራም በብርቱካን ላይ የደረሰው ነገር ይያየን ነው። ይሄን ማይቆጨው ኢትዮጵያዊ ካለ ምናልባት ሰውነቱን መፈተሽ አለበት የሚል እምነት አለን በኢትዮጵያ ኮሚኒቲ በአዲሱ ስም ማለት ነውና ይሄ ኮሚኒቲ አንዱ አላማው በኢትዮጵያውያን ላይ በሀገር ውስጥም ይሁን በውጭ ሀገር እንደዚህ አይነት አደጋ ሲፈጠር መድረስ ነው ማሰማት ነው ድምጽ መሆን ነው ለነሱ ይሄ አንዱ አላማችን ነው ከዚህም አንፃር በዚህ ሰዓት ላይ ያንዳንዱ ኢትዮጵያዊ ቆጭቶት በቁጭት ተነስተ ምን እናርግ የሚል ጥያቄ ማቅረብ አለበት ለዛ እንደ ኮሚኒቲ እየተነጋገርን ነው እንዴት ነው ማድረግ ያለብን ከሌሎች ሀገሮች ጋር በመሆን ነው እናደርገው ብቻችንን ሆነን ነው እናደርገው ሌሎች ልምድ ካላቸው ጋርም ልምድ ተለዋውጠን በምን መንገድ እንስራ የሚል ከፍተኛ ሰፊ የሆነ ውይይቶች እየተካሄዱ ነው ያሉት በቅርብ ቀን የኛ ሐሳብ አለ በቅርብ ቀን ስብሰባ መጥራታችን አይቀርም በዛ ቦታ ላይ ሰው ይገኝ የመፍትሄ ሐሳብ ካለው ሰው እየደወለ ይንገረን እኛ ይሄን ኮሚኒቲ ያላፊነት ስንወስድ እኛ ብቻችንን እንሰራለን ብለን አይደለም ይዛንለትም ተናግረናል አግዙን ልምድ ያላችሁ ሰዎች ብለን እና ምናልባት አስፈልጊ ከሆነ ስልክ ቁጥር ልንሰጥ እንችላለን
እየደወላ ላይ እንመጣ
አዎ እየደወሉ ሰዎች ሐሳብ ያካፍሉን እንሰባሰብ አሁን ሌላውን ነገር እንትዎ ስለ እንደሰው ስለ ወገኖቻችን እናስብ የሚል ይሄ ኮሚኒቲ ሰባዊ ነው ስለ ወገኖቻችን ሰባዊ እርዳታ መነጋገር መቻል አለብን ይሄ
ቁጭት አቶ አበረ ችግሩ ይመስለናል ግን እኛ በኢትዮጵያ ድምጽ ሬዲዮ ያለው ችግር ይመስለናል በህዝቡማ በኢትዮጵያ ማከለ ያለው ችግር ይመስለናል ምንድነው መንግስት ስልጣን ላይ ያለው መንግስትና ደጋፊዎቹ ስለዚህ ድርቅ እንዲወራ አይፈልጉም በተለያየ መንገድ እንደሰማነው ከሆነ ምንም ነገር እንዲነሳም አይፈልጉም ድርቅ መኖሩ እንዲታወቅም አይፈልጉም በኃይለ ሥላሴ ጊዜ በደርግ ጊዜ ያ ነገር እንዲወጣ አይፈልጉም ነበር ጆናታን ዲምብልቤል ነው ለመጀመሪያ ጊዜ ኢትዮጵያ ሄዶ ፎቶ አንስቶ ፒክቸር አንስቶ ለዓለም አወጣው ያ ህዝብ እንደ ቅጠል ሲረግፍ ሲያሳይ ያንን በማድረጉ በቂም ተይዞ ነበር በቂም ይዘውበት ነበር አሁንም እንደዛ ነው የሚደረገው እናንተ ደግሞ እዚህ ያላችሁ የኢትዮጵያ ኮሚኒቲዎች ደግሞ የለም እኛ የፈለገው ይምጣ ፖለቲካንትን አይደለም እኛ ህዝባችንን ማዳን ነው ብትሉ መንግስት ደግሞ የሚለው እነዚህ እነን ስሜን ሊያጠፉ ነው ይላል ደጋፊዎቹ ደግሞ ይሄንን አብረው ነው የሚያጨበጭቡት እንዴት ነው ይሄንን የምታደርጉት
ይሄ በጣም ትልቅ እንትን ነው
ላቋርጦትና አድማጭ አለ መሰለኝ ሐሳባቸው መስጠት ይፈልጋሉ በነገራችን ላይ አድማጮቻችን አስተያየታችሁን መስጠት የምትፈልጉ በስልክ ቁጥራችን 1910008191100 በመደወል ሐሳባችሁን መስጠት ይችላሉ አድማጭ ይስማል ይቀጥሉ
ምንድነው እኔ መናገር የምፈልገው አንድ እነዚህ የሆነ ነገር ማለት ነው ቪዲዮ ያለ መንግስት ይጥራበ የለም ይላል ምንም ነገር ራም ሲል የለም ይያለ ነው እንግዲህ ፕሮፓጋንዳው የሚነፋና ይጥራበ ሰው እንዳለ እንግዲህ በአለም ሚዲያዎችም ያያየን ነው እየሰማን ነው ነው ሁላችንም ወተን ይሄንን አስከፊ ፍራት ሁላችን ልንቃወመውና እንትን ልንደው ይገባል የሚል ሐሳብን ያለኝ እና ከዚህ ከ አስከፊ ስራ ሁላችንም ወተን ድምጻችንን ልናሰማ ይገባል ሁላችንም በአንድ ሆነን ሁሉም ኢትዮጵያዊ እንግዲህ ከዚህ በላይ የሚመጣ ነገር የለም ከዚህ በላይ እንግዲህ የኢትዮጵያ ህዝብ ሲራ ሁላችንም ልባችን ተነክቷል አንገታችን ተሰብሯል በጣም ነው የምናዝነውና ሁላችንም ሆ ብለን ወተን ይሄንን ክፉ መንግስት ለዓለም ህብረተሰብ ማጋለጥ እንዳለብን አምናለሁና እንግዲህ እንቅስቃሴ እናደርጋለን ወጣንም ደግሞ እንደ ሰላማዊ ሰልፍ እናደርጋለን
በጣም አመሰግናለሁ አድማጬ ሰምተዋቸዋል እንግዲህ አድማጩ ምሉ ሁላችንም አንገታችን ተሰብሯል ባንድ ላይ ሆነን ይሄን ነገር ማጋለጥ አለብን ችግሩን እንዲወጣ ማድረግ አለብን ለዓለም ህብረተሰብ ማሳወቅ አለብን ነው የሚሉት እናንተ እርሶ ምን ይላሉ
ትክክል ነው እኛ 100% ይሄን ምን ደግፈው እኛ ማላማ አንዱ ይሄ ነው ሌላው ቀድም ያነሳው ይሄ ደጋፊዎቹ ረሃቡን እንዳይታወቅ ይፈልጋሉ ያልከው ይሄ ፕሮጀክት ነው ለአገዛዞች ብዙ ጊዜ ዲክታተር ይሆኑ አገዛዞች ረሃብን እንደ ትልቅ የፖለቲካ መሳሪያ ነው የሚጠቀሙበት በአንድ በኩል ከወዳጆቻቸው ገንዘብ የሚያገኙበት ነው በሌላ በኩል ደግሞ ህዝቡን አደንዝዘውና አዳክመው መግዛት የሚያስችለውን አቅም የሚያገኙበት አንድ ትልቅ መሳሪያ ነው ይሄ ያንዳንዱ ኢትዮጵያዊ ሊገባው ይገባል የሚራበው ግን የሚያሳዝነው የሚራበው የአገዛዙም ደጋፊ ሆነ ጭምር ነው ረሃብ ለይቱ አይርብም የሚራበው ያገዛዙም ኢቭን አባል ሆነም ጭምር ነው 15 ሚሊዮን ህዝብ ነው አሁን ተራበ የሚባለው ከ15 ሚሊዮኑ ምናልባትም በሚሊዮን የሚቆጠረው የራሱ ያገዛዙ የፓርቲ አባል ነው
ግን በሌላ በኩል ደግሞ ቆይስቲ በሌላ በኩል ደግሞ
እና ደጋፊዎች ይሄ ለምን እንደሆነ የማይገባቸው ነው
ዶክተር አዳኖም ሲናገሩ 8 ሚሊዮን በምንድነው እንትን ባይ ካየነው በሬሾ ካየነው ከ96 ሚሊዮን 8 ቢሊዮን ቢራብ ኢትስ ኦኬ እኛ እንደው ማሻሽለናል እንደዛ ነው የተናገሩት ይሄው እንግዲህ በቪኦኤ ላይ ነው የተናገሩት ምንድነው የሳቸው አባባል ይመስለኛል እንግዲህ በጥሩ ልተርጉምላቸውና ትንሽ ከነበረው 40 ምናምን ሚሊዮን በነበረ ጊዜ ማለታቸው ነው ይመስለኛል በደርግና በኃይል ስለዚህ ጊዜ ያን ያህል ተርቦ ነበር አሁን ግን 96 ውስጥ እኛ በእኛ ጊዜ ተራበው 8 ሚሊዮን ብቻ ነው ስለዚህ አሻሽለነዋል ድሮ 100 ሰው ይሞት ይገደል ነበር አሁን 10 ሰው ነው የሚሞተው ስለዚህ ኤቭሪቲንግ ምንድነው ሁሉ ነገር ኦኬ ነው ነው የሚሉት እንዴት ያውታል
እኔ እነዚህ ሰዎች የሚሉትን ውስጥ እየገባን እንተንተነው ካልን እኛ ምን እንሳሳታለን ይሄ ሰው ይቆ ስለ ሰው ልጅ ህይወት ቫልዩ የሚያቆው ነገር እንደሌለ ነው የሚነግር ይሄ ብዙ ህዝብ ስላለን ብዙ ህዝብ ቢሞት ምንም አይደለም እኮ ነው ያለው ይሄንን እንዴት አድርገ ነው ምን አይነት ሰው ነው ይሄን ተቀብሎ ይሄን ተረድቶ ልክ ነው የሚለው
እግን የነሱ ደጋፊዎች ይሄንን እኮ እንትን ይሉታል
ይሄ እነዚህ የደነዘዙ ናቸው ምን አንተ 90 ወይ 100 ሚሊዮን ህዝብ ስላለህ 8 ሚሊዮን ቢሞትብኝም ችግር የለብኝም የሚል ሰው ከሆነ ያ ሰው ስለ ሰው ልጅ ህይወት የደንታ የለው ማለት ነው ይሄ ደግሞ ምን አይነት አገዛዝ ነው እዛች ሀገር ላይ ያለው ምን አይነት አረመኒ ነው ሰው እንደ ቅጠል እየረገፈ ለምን ሞተ ልጅ ብለሽ ተናገርሽ ብለው የሚያሳድድ የደህንነት ኃይል ምን አገዛዝ ምንድነው ብለህ ልትረዳው የምትችለው እና ለሰው ልጅ ህይወት በነገራችን ላይ ዛሬ እኮ አይደለም ይሄን የሚሉት እነዚህ ሰዎች በ77 በነበረው ድርቅ እኮ ከፍተኛ የሆነ ገንዘብ ከውጭ አገር በእርዳታ ሲገባ ለተራበው እንሰጣለን ይያሉ አሸዋ በጆንያ የሞሉ እህል ነው ይያሉ እኮ ሲሸጡ የነበሩና ያን ብር ተቀብለው ለማለሊት የፖለቲካ ስርዓት ማስፋፊያ ያደረጉ ሰዎች እኮ ናቸው እነዚህ ሰዎች አሁንም ይሄንን ድርቅ የሚጠቀሙት በዛንጻር ነው እርዳታ እንዳይሰጥ በግሩፕም ይሁን በቡድንም ይሁን በተናጠል እርዳታ እንዳይሰጥ የሚል መመሪያ ወጥቷል ሰሞኑ
ተለቋል ምን ማለት ነው
እኛ በቂ ነን እርዳታ ሊመጣም ከሆነ በእነሱ በኩል ነው መሄድ ያለበት የህዝቡ ችግር ሊነገርም ከሆነ በእነሱ በኩል ነው ከዛውጭ ግን ማንንም እንዳይነቃነቅ መምሪያው ተተዋል በዛም ላይ እየሰሩ ነው
ችግር አይሆንባችሁም እዚህ አከባቢያው ያለው ኢትዮጵያዊ አይ ወገኖችን እረዳለሁ እኔ በልቼ ተግቤ ባድርም እዛ ያሉት የኔው ናቸውና ያቅሜን እረዳለሁ ብሎ የሆነ ነገር የሚረዳ ከሆነ እንዴት አርጋችሁ ልታደርሱ
ይሄ ነው አሁን በተለያየ አገር ከሚኖር ኢትዮጵያውያን ጋራ የኮሚኒቲ ማህበራት ጋራ ውይይት ያደረግን ያለ ነው እንዴት ነው ይሄንን ልንረዳ ብንችል እንዴት ነው ይሄ እርዳታ ለወገኖቻችን ሊደርስ የሚችለው ባለም አቀፍ ድርጅቶች በኩል ነው በራሳቸው ድርጅቶች በኩል ነው ወይስ መንግስታትን በማነጋገር ነው እነዚህን ዘዴዎች መጠቀም አለብን የሚል በተለያየ አገሮች ላይ ያሉ ኢትዮጵያውያን በዚህ ጉዳይ ላይ እየተነጋገሩ ነው
ኦኬ የኮሚኒቲ
አገዛዙን አስፈቅደህ አንደኛ አይፈቅድም
ኦኬ
ሁለተኛ ደግሞ አጠቃላይ በአለም ደረጃም የሚደረገው እንቅስቃሴ አገዛዙን አስፈቅዶ ሊሂድ ቢል አንድ ምንጭ ሆነ ይፈታሄድ
ኦኬ
ስለዚህ ሌሎች ዘዴዎች መጠቀም የግድ ይሆናል ማለት ነው
እናንተ አሁን ኢትዮጵያዊን እዚህ አካባቢ ያለውን ኢትዮጵያዊ ለመጥራትና ለመወያየት አላማላችሁ ማለት ነው መጀመሪያ ደረጃ በዚህ በደርኩ ጉዳይ ላይ ስለዚህ የፖለቲካውን እንተወነ የነፍስ ማዳን ጥያቄ ነው ለእናንተ አንገብጋቢ የሆነባችሁ ይሄንን ቅድም እንዳልኩት አሁንም ደግሜ አነሳዋለሁ መርዳት ይፈልግ ይሆናል ኢትዮጵያዊው ያንዳንዴም ተጠራጥራለሁ ሁኔታችንን ሳየው ከሰውነት የወጣን ደነዞች ይሆን ይመስለኛል ለሌላው ህዝብ ማናስብ እንደሱ እየተሰማን መጥቷል ለምን እንደሆነ አላውቅም ብቻ ጥሩ ሰዎችም አሉ ለማንኛውም እና እነዚህ ሰዎች ደፍረው ይሄንን መንግስት አይቀየመኝም ለህዝቤ ልረዳጀን በሰነዝር አይቀየመኝም ብለው እንኳን ደፍረው እንኳን ዲመጡ ምንድነው የምትሏቸው
እኛ
አድማጫለኝ ከዛው ፍት ግን አድማጫለኝ ይሄን ጥያቄ እንደያዙት ይሆንና አድማጫለ አሎ አድማጭ
አሎ ተናስተልኝ
ተናስተልኝ ለርሶም
በእምነት ነን ከዚህ ከስዊድን ከስቶኮልም
አቤት
ከዚህ ከስዊድን በእምነት ብላለው ከስቶኮልም
ተናስተልኝ አቶ በእምነት
እሺ አቶ አበረ አሁን በሰጠው አስተያየት ላይ አንድ የራሴ የሆነ አስተያየት ለመስጠት ነበረ
ኦኬ
እና አሁን በኢትዮጵያ ላይ ያለው የኢትዮጵያ መንግስት አሁን በህዝባችን ላይ ያለውን ረሃብ ምን ያህል አስከፊ መሆኑን የዓለም መንግስት እየዘገበ ያለ ባለበት ወቅት እነሱ ግን እንደምንም አይነት እንደሌለ በዛ በኢትዮጵያ ምንም የተፈጠረው ድርቅ እንደ ቀላል ነገር እንደሆነ አድርገው አቃለው ማየታቸው በጣም የሚያሳዝንና በውስጣችን ሀዘን የጫረ ለበያንዳንዳችን ውስጥ በኢትዮጵያዊነታችን እንድናፈር ያደረገ አሰራር ነው የተደረገውና የዓለም መንግስት ከቢቢሲ በፊት ይሄን ነገር ማለት ተከታተላችሁት ይሆናልና ከቢቢሲ በፊት ነው ቀደም ብሎ ዜናዎች እየዘገቡት የነበረው እና እነሱ ግን ያ ሁሉ ዘገባ በነበረበት ወቅት ሁሉ ምንም አይነት ነገር የለም በቁጥጥራችን ስር ነው ይያሉ ነገሮቹን ሲሸፋፍኑ ሲደብቁ ነበርና እንደተባለው አሁን አፈበረም እንዳነሳው 8 ሚሊዮን ምንም አይደለም ትንሽ ነች ምንድነው 8 ሚሊዮን እኔ በነገራችን ላይ እኔ 8 ሚሊዮን ብቻ አይደለሁም 90 ሚሊዮን ህዝብ ነው እየተራበ ያለው። ምናልባት በእነሱ በባለ ስልጣኖች ዙሪያ ያለው ከነሱ ጋር የተቀመጠው ተካፋይ የሆነው ህዝብ አልተራበም ሊሆን ይችላል። አዲስ አበባ ላይ ህዝቡ በአንድ ቀን አንድ ዳቦ በልቶ የማያድርብ ቤተሰብ ያለበት ከተማ ነው የኛ ከተማችንን ስናየው። እና ይሄ በጣም እጅግ በጣም የሚያሳዝንና የሚያሳፍር ምናልባት አሁን እነሱ ልክ ጥሩ ነገር እንዳደረጉ አስፋልት በመስራት እና ሌላ ነገር በማድረግ ኢትዮጵያ አልተራበም ብሎ ሌሎች ነገሮችን ለመሸፋፈን የሚያደርግ በጣም የሚያሳፍር የወረደ አስተሳሰብ ያላቸው መሪዎች ያሉን ያለበት ሀገር ነው። እና ይሄ በርግጥ በጣም አሁን በዚህ ዘመን ላይ ሰው በሌላ አይነት ነገር የሚቸገርበት ወቅት የኛ ሀገር እንደገና ወደ ፊት ድሮ ወደነበርንበት ችግር ውስጥ ተመለሰን ይገባል። እንደውም ከዛ የባሰ ነው ያሁን ድሮ በጣም እኔ አሁን በኔ እድሜ ላይ የነበረው መንግስት የደርግ መንግስት ነው። በዛ ሰዓት ላይ እኔ ዳቦ በ10 ሳንቲም ገዝቼ ይበላ ነበር። ዛሬ ውስጥ አንድ ዳቦ በስንት ብር ነው የምትገዛው? ያንን እንኳን ገዝቶ መብላት የማይችል ብዙ ዝር ባለበት ሀገር ላይ ለምንድን ነው እነሱም የመጻደቁት ጥሩ ነገር እንዳደረጉ ምንድን ነው የሚያኮራራቸው ይሄን ያህል? እና ይሄንን ሁላችንም እጅ ለእጅ ተያይዘን በዚህ በውጭ የምንኖር ሰዎች ነጻነት ያለን ለዓለም መንግስት ልናሳውቅ በሚችልበት መንገድ ይሄንን ነገር በመቃወም እርስ በርስ ለህዝባችን ደግሞ ሊደርሰው የሚችለውን መልካም የሆነ ነገር ተሰባስበን ያንን ነገር በራሳችን በኩል ምን ልናደርግ እንችላለን እንዴት መድረስ እንችላለን በሚለው ተነጋግረን ሁላችንም ይሄን ነገር አንድ መፍትሄ ማድረግ ይኖርብናል ብዬ አስባለሁ። እናንተም ይሄ ያደረጋችሁት ያላችሁት ከዚህም በላይ ተጠናክሮ መቀጠል እንዳለበት እና አሁን የወቅታዊ የሆነች ብቻ ስራ ሆናችሁ እንዳትቀሩ ቀጣይ ረዘም ያለ እና በደንብ ውጤታማ ውጤት ሊያመጣ የሚችል ነገር እንድታደርጉ አስተያየት ለመስጠት ነው። እና ያደረጋችሁት ያላችሁት ነገርም በጣም ያስደስታል። ጥሩ ነው፣ በርቱ። እኛም ከጎናችሁ ነን በሚያስፈልገው ነገር ሁሉ። ይሄንን በጣም አምባገነን የሆነው መንግስት ለመቃወም ለመታገል እጅ ለእጅ ተነስተን በዛች ሀገር ላይ ዲሞክራሲ የሰፈነባት ፍትህ የሚከበርባት ነገር ከሚመሰረት ድረስ ሁላችንም በጽናት እንቆም መልእክቴን አስተላልፋለሁ።
አመሰግናለሁ። አመሰግናለሁ ጌታዬ። በዛሬው የኢትዮጵያ ሬዲዮ ስብሰባ ላይ ይገኙልን። እንግዲህ ይሄ ነገር እንዲቀጥል ከፈለጉ ማለት ይሄ ሰርቪስ የሬዲዮ ሰርቪስ እንዲቀጥል ከፈለጉ አቶ አበረ፣ ሰዓታችንም እየደረሰ ነው እንደሚገባኝ። ወደፊትም ብዙ ውይይቶች እናደርጋለን ብዬ ተስፋ አደርጋለሁ። ምክንያቱም ይሄ በአንድ ቀን በአንድ ውይይት በአንድ ሬዲዮ የሚያልቅ አይደለም፣ ብዙ ትብብር ያስፈልጋል። ግን ቅድም የጠየቅኩት ጥያቄ እንዳለ ሆኖ አሳጥረው አጭር ጨምሩበት። ህዝቡ ለመርዳት ይፈልጋል፣ እርግጠኛ ነኝ። እንደው አንዳንድ ሆዱ የገዛው ሽምጥጥ ብሎ የሚዋሸውምና ፍርሃትም ያለበት አለ አይደለም? ይሄን ባደርግ ወደ ፖለቲካ ይቀይሩብኛል ብሎ የሚለው ቢኖርም ለመርዳት የሚፈልግ ህዝብ አለ። ያ ህዝብ ደፍሮ ባንድነት ይሄ ህዝቤን ወገኔን ለመርዳት ነውና እኔ የፈለጋችሁትን በሉ፣ እኔ ፖለቲካውን አልነካባችሁም፣ ይሄኛውን ግን ዝም ብያ ላይም ብሎ እንዲወጣና እንዲደፍር ምንድን ነው መደረግ ያለበት?
እኛ የመጀመሪያው ቀደም እንዳልኩት ነው ቁጭቱ ይፈጠርበት እንለው። እኛ ያንዳንዱ ኢትዮጵያዊ የሚያልቀው ህዝብ ኢትዮጵያዊ ነውና ያ ቁጭት እንዲያድርበት ያስፈልጋል። ከደጋፊ ጀምረ እስከ ተቃዋሚ ያለው ይሄ የመቃወም የመደገፍ ጉዳይ አይደለም፣ የህይወት ማዳን ጉዳይ ነው። ይሄ የህይወት ማዳን ጉዳይ ደግሞ በእኛ በኢትዮጵያ በተለይ ደግሞ በዚህ በውጭው ዓለም የምንኖር ነጻነት አለ፣ የወገኖቻችን ድምጽ መሆን እንችላለን። ከዛ በኋላ ይሄንን ለመርዳት በመናደርገው እንቅስቃሴ ቀደም እንዳልኩት የተለያዩ ዘዴዎች ስትራቴጂዎች እየተነደፉ ነው። እነሱን በቅርብ እናሳውቃለን ከሌሎች ሀገሮችም ጋር ሆነን ማለት ነው። ቻችን ሆነ በተረፈ ግን ዋናውና ትልቁ እኔ ለኢትዮጵያውያን ማስተላልፈው መልእክት ኢትዮጵያውያን ባካችሁ እንደሰው እናስብ። በተለይ ያገዛዙ ያሉት ሰዎች ይሄን ጥያቄ መጠየቅ አለባቸው። ማንንም ይግዛታችን ሀገር ወገናችን ግን መራብ የለበትም። ማንንም ስልጣን ላይ ይውጣ ወገናችን ግን መራብ የለበትም። መራብ የለበትም ብቻም ሳይሆን ሲርበው እንኳን ራበኝ ብሎ እንዳይናገር፣ ሲርበው እንኳን ራበኝ ብሎ የሚተነፍስበት ሚዲያ እንኳን እንዳይኖረው።
ሞተብኝ ብላ ስላለች
ልጇ ስላለቀሰች ደህንነት የሚያባረራት እንዲህ አይነቱ ነገር ካልቆጨን ምንዎች ነን እኛ?
አቶ አበረ ምን አስተዋወስኝ መሰሎት?
አህመድ አንድ አድማጭ አለን መሰለኝ። እስቲ
ኦኬ። ሃሎ
ሃሎ።
አቤት።
ይሰማል
ጌታዬ፣ ይቀጥሉ።
እሺ አስተያየት ለመስጠት ነበር በዚህ በድርቁ ጉዳይ።
ኦኬ፣ አሳጥረው ብቻ። እሺ ጌታዬ ይቀጥሉ።
አሳጥረዋለሁ።
እሺ
ነው ማሰብ ነው ያለብን ነገር ምንድነው ይሄ የዘር ፖለቲካ ያመጣው ችግር ቪዲዮ መጨረሻው ይሄ ነው ኢትዮጵያኖች እንደ ሀገር ኮላፕስ የማደርጉንትን you know በከፊሉ እየታየ ነው ያለው ለዚህ ሁሉ ችግሩ ይሄ ነው ሁላችንም በአንድ ላይ ሆነን ህዝባችን እንደዚህ ሲቸገር ወይም ሲራብ በአንድ ላይ መቆም ማንችል ከሆነ ሶ ኢትዮጵያ ውስጥ ወያኔ የፈጠረው የዘር ፖለቲካ እንግዲህ ትልቁ ችግር የሚያመጣው እዚህ ላይ ነው እንግዲህ እነን መታየት አለ ለዚህ ለድርቁ መፍትሄ እንግዲህ ዋናው እንትሞን ያለበት የና ግዛዝ ካለበት ከያዘው sultaan ማስወገድ ብቻ ነው ከዚህ ውጪ ሌላ ምንም ነገር ለዚህ መፍትሄ ማምጣት አይቻልም ምናልባት ጊዜያዊ የሆኑ እንትኖች ልናረግ እንችላለን ነገር ግን ዋናው እንትሞን ያለበት አገዛዙን ከስልጣን ላይ ማስወገድ ነው እና በዚህ ድርቅ እንግዲህ ለዚህ ድርቅ ተጠያቂ ዋንኛ ኢትዮጵያ ያለው አገዛዝ ሲሆን ሁለተኛው ደግሞ ተጠያቂ መሆን ያለበት የውጭ ሀገር መንግስታቶች ናቸው ይሄን ስርዓት ህዝቡን እየበደለ እየገደለ ያሰረ sultaanu እንዲቀጥል የሚያረጉት ናቸውና እነሱንም እንግዲህ ይለምናል እንግዲህ ከነሱም የሚያገኘው ሊኖር ይችላል እኛ ግን ኢትዮጵያኖች ይሄንን አጋጣሚ ተጠቅመን ማድረግ ያለብን ምንድነው ይሄን የዘር ፖለቲካ ለማጥፋት በኢትዮጵያ አንድነት የተሰባሰቡ ኃይል መደገፍ ሲንችሉ እና ይሄንን ማስተባበር አለብን ምናልባት ወደፊት የሚመጣው ኢትዮጵያ ውስጥ የሚከሰተው ነገር ይሄ የዘር ሁኔታ ወደ አስከፊ ሁኔታ ነው የሚቀየረውና ብዙ ጊዜ ግሮቻችንን ያወራን ሁሌ እንዶት የተላመር ነው ይመስላል ነው ሁሉን ነገር
መፍቴው ላይ አናተኩርም ችግሩን ብቻ እንደምንድነው ያላመጥን ነው የምንኖረው ነው የሚሉት መሰለኝ
አዎ ማላመጥ ሳይሆን እቻለውን ያደረግን ነው ኦፍኮርስ ግን ሁልጊዜ በመናገኛቸው እንትኖች አንተቀምባቸው የምናገኛቸውን እንዲያነ ነገሮችን ሲፈጠሩ መንሲኦው ዋናው መንሲኦ አገር ቤት ውስጥ ያለው አገዛዝ ነው መተጠያቂ ማድረግ ያለበት አሁን ሁሉ እንትኑን እናመጣው እኛ ለዚህ መፍቴ አምጮችም ነው መፍቴውን ምንፈታ ነው የሚመስል ግን አሩን ቲክሶ ዋናው እንትን ማህበረሰባችን እንዲረዳ ማድረግ ያለብን ይሄ ስርዓት ካልወደቀ ካልጠፋ ሁሌም ረሃብ ሁሌም መሰደድ ሁሌም መታሰር ሁሌም መገደል እንዳለ መናገር መቻላል
ኦኬ በጣም እናመሰግናለን አድማጬ በጣም እጅግ በጣም እናመሰግናለን እንግዲህ ለዚህ ለደረሰው ረሃብና ድርቅና ረሃብ ሁላችንም የተቻለንን ተረባርበን እናደርጋለን በዛሬው የሬዲዮ ስብሰባ ላይ ለመገኘት ፈቃደኛ ነዎት አድማጩ ሄደዋል እንግዲህ ወንድም የሚለው ምንድነው አድማጩ ለአንደኛ በስልጣን ላይ ያለው መንግስት ነው ሁለተኛው ደግሞ የውጭ ሀገር መንግስታት ናቸው ይላል እነሱ መንግስታት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም ነገ ሌላ መንግስት ቢመጣም ያንን ነው የሚደግፉ እንዴት ነው ነገ
የሀገር ውስጥ ያለው አገዛዝ ነው የዚህ መንስኤው የሚለው በትክክል ነው 100% ልክ ነው ያለው የኢኮኖሚ ፖሊሲ የመሬት ፖሊሲ ኢንቨስትመንት የሚያደርጉ ኢትዮጵያውያን እየተከለከሉ መሬቱ ለውጭ ሀገር ካምፓኒዎችና ለሰዎች መሸጡ ወዘተ የሚያመጣው ቀድም መግቢያ ላይ ተናገረ ብዙ ወንዞች ይያሉን ብዙ ባህር ይያለን በአመት 3 ጊዜ ማምረት የምትችል አገር ህዝቧ በረሃብ ሲያልቅ ኢትዮጵያ ብቸኛው አገር ናት። ይሄ ደግሞ የሆነበት ትልቁ ምክንያት ያገዛዙ የፖሊሲ ችግር ነው። የኢኮኖሚ ፖሊሲው፣ የፖለቲካ ፖሊሲው እና ማህበራዊ ፖሊሲዎች በሙሉ የተዘበራረቁ የተወሰነ ግሩፕ ብቻ ለመጥቀም ብለው ዲዛይን የተደረጉ ናቸው።
ሌላ ጥያቄ ልጠይቅ እስቲ ከመለያየታችን በፊት የሰው ልጅ ራሱ ከተገበ ራሱ ከበላ ሌላው ምራቡን ማየት አይችልም ምንድነው እንዲህ አይነቱ ሳይኮሎጂካል በሽታ የተለመደ ነው
እኔ ሳይኮሎጂ ተማሪ አይደለሁም በዚህ አጋጣሚ ግን አንዳንድ ጊዜ you know
እኔ ከሞትኩ ሰርዶ አይብቀል ኖርማል ነው
ያ እሱ አንዳንድ ጊዜ ሰዎች ወደ እንስሳነት ይቀየራሉ በተለይ ከስልጣን ጋር የተያያዘ ነገር ሲመጣ በስልጣኑን ለማቆየት ሲል አንድ ሰው ወንድሙንም ወገኑንም ይገላል አውሬ ይሆናል ሰባዊ ሰው እንድንሆን ያደረገን ኢለመንት ይጠፋና አውሬ እንሆናለን እንደ ሰው ማሰብ እናቆማለን አሁን እዚህ ግሩፕ ጋር መታየው ይሄንን ነው ቁመንለት አልንታገልለት አለን ላሉት እንኳን ለትግራይ ህዝብ በ1977 ያደረጉትን ነገር ከተለያዩ ሚዲያዎች ሰምተናል እንኳን አሁን ግማሹን በጠላትነት የሚፈርጁት ህዝብ ነው እነሱ ደግሞ ጠግበዋል አሁን ስለዚህ የነሱ ልጆች በቦሌ ይወጡ በዶላር በውጭ ሀገር ዩኒቨርሲቲዎች እየተማሩ ቤት እየተገዛላቸው ሲኖሩ ኢትዮጵያውያን
እናቶች ልጆቻቸውን በየቀኑ ይቀብራሉ። ይሄ እነዚህ ስልጣን ላይ ያለው ኃይል ወደ አውሬነት ተቀይሯል። ስለዚህ ይሄንን መገንዘብ ያስፈ ስለዚህ ቀደም አንዳንድ ማጭ ሲናገር ነበር ይሄ በዛስማማለው ስርዓቱ መቀየር አለበት የሚለው ያስመሁላችንም ያስመማል። እስከዛው ድረስ ግን እንደ ኮሚኒቲ በኢትዮጵያውያን ላይ እየደረሰ ያለውን ረሃብ፣ በኢትዮጵያ ላይ እየደረሰ ያለውን ችግር፣ የሰብአዊ መብት ረገጣ ማጋለጥና ለዓለም ህብረተሰብ ማሳወቅ የኛ ግዴታ ነው።
አቶ አበረ በተደጋጋሚ ውይይት እንደምናደርግ ከድርጅታችሁ ጋር ተስፋ እናደርጋለን። ምክንያቱም ይሄ ድርቅ በአንድ ጊዜ ተወያይቶ የሚያልቅ አይደለም። ህዝቡ መሳተፍ አለበት፣ ውይይቱ መቀጠል አለበት። ብዙ ጊዜ ይፈጃልና ተስፋ እናደርጋለን ድርጅታችሁ
እኛ ኮሚኒቲው
አዎ ይቅርታ ያው ኮሚኒቲን ግሪድ ነው ኮሚኒቲያችሁ እዚህ መጥቶ ስለ ድርቁ ወደፊት ውይይት እንደምናደርግ ባለሙ ተስፋ ነን። ለማንኛውም በጣም አመሰግናለሁ።
እኔም አመሰግናለሁ። አንድ መልእክት እንደው ከፈቀድክልኝ ለኢትዮጵያውያን ባለፈው ስብሰባ ተርተን ነበር በተደጋጋሚ እየደወልን ኢሜል ያደረግን ብዙ ያነጋገርናቸው ኢትዮጵያውያኖች አሉ። የሚሰጠን የነበረው መልስ ግን ዛሬ ፌስታ አለኝ፣ ዛሬ እንደዚህ ቦታ ሄዳለሁ፣ ዛሬ እንደዚህ ሽርሽር ሄዳለሁ። ምን እኔ ይሄ ቅንጦት ነው። እባካችሁ እንደ ስዊድኖች አይደለም እኛ መኖር ያለብን። እኛ አገር የሌለን ስደተኞች፣ ህዝባችን በረሃብ ያለቀ ያለ ነን። የኛን ሆድ መሙላት የኛን በመርከብ መሄድ እንደ ቅንጦት አንዩ።
በመርከብ ይሄዳሉ ያሉትም አሉ
ያሉአሉ። እሚገርም ነገር ወይ ቀዳሜ ወይ ሁድ አንድ ሰዓት ተገናኝተን እንወያይ ስትል ፌስታለኝ ይላል። የሆነ ቦታ እንደዚህ አለብኝ ይላል። እና እንዴት አርገን ነው ይቺን ሀገር ይሄን ህዝብ እናገለግለው?
መጠየቅ ነው እንደዚህ አይነቱን ሰው አንተ ወይም አንቺ ብትሆኚ የተራብሽውና እርዳታ ብትጠይቂ ብትሆን ኖሮ በመርከብ ይሄዳሉ የሚለውን ሰው ምን ትይው ነበር ማለት
ልጆቻቸው ቢራቡ ልጆቻችን።
ለማንኛውም በጣም እናመሰግናለን። አሁን 5 ሰዓት ሆኗል። ዜናዎችን አስተናግደናል። በጣም እናመሰግናለን። አድማጮቻችን አሁን 5 ሰዓት ከ3 ደቂቃ ሆኗል። ከዚህ በመቀጠል ዜናዎችን እናሰማችኋለን። በእስልምና ስም ሽብር እየፈጠረ የሚገኘው IS የተባለው አሸባሪ ድርጅት እኔ ነኝ የፈጸምኩት ባለው የተቀነባበረ የሽብር ድርጊት ከትናንት ወዲያ አርብ ሌሊት ፓሪስ ውስጥ 129 ሰዎች ተገድለዋል። ከ300 በላይ የሚቆጠሩ የመቁሰል አደጋ ደርሰባቸዋል። ይህን የተቀነባበረ የሽብር ግድያ ከፈጸሙት አጥፍቶ ጠፊዎች ውስጥ አንደኛው በግሪክ በኩል ወደ አውሮፓ የመጣ የሶሪያ ፓስፖርት የያዘ ስደተኛ እንደሆነ ለማወቅ ተችሏል። ሌላው ደግሞ የግብጽ ፓስፖርት የያዘ ሲሆን፣ ሶስተኛው ደግሞ የፈረንሳይ ዜግነት ያለው ሲሆን ከዚህ በፊት በተለያዩ ወንጀሎች የተከሰሰ ከመሆኑም በላይ ቀደም ብሎ የIS ደጋፊ እንደሆነ ፖሊስ ያውቅ እንደነበር ለማወቅ ተችሏል። በሰሜን ጎንደር ዞን ላይ በላይ አርማጭሆ በተለይ በማውራ የተጀመረው በህዝብና በክልሉ ላይ ኃይል መካከለ የተፈጠረው ግጭት ወደ ታች አርማጭሆ የተዛመተ ሲሆን አርሶ አደሩ ከልዩ ኃይሎች ጋር ባደረጉት ተኩስ እስካሁን በትንሹ ከ10 ያላነሱ የልዩ ኃይል አባላት ሲገደሉ ከአርሶ አደሮች ደግሞ 6 የሚሆኑት ተገድለዋል። 9 የሚሆኑ የልዩ ኃይል አባላትም ቆስለዋል። የፌደራል ፖሊስ በአካባቢው በብዛት ተሰማርቷል። አርሶ አደሮቹ መንገዶችን በመቁረጥ ተሽከርካሪ እንዳያልፍ አድርገዋል። የኢትዮጵያ አየር መንገድ ረዳት አብራሪ የነበረውና በድርጅት ውስጥ ያለው ዘረኝነትና አድሏዊ አሰራር ስራዬን በነጻነት ለመስራት አላስቻለኝም በሚል ምክንያት ንብረትነቱ የኢትዮጵያ አየር መንገድ የሆነውን ከአዲስ አበባ ተነስቶ በካርቱም በኩል አቋርጦ ወደ ጣሊያን ይበር የነበረን ቦይንግ 767 አውሮፕላን በመጥለፍ ስዊዘርላንድ ጄኔቫ ካሳረፈ በኋላ ጉዳዩን ሲከታተለው የነበረው ፍርድ ቤት ክሱ እንዲነሳ ወስኗል። ረዳት ፓይለት ኃይለ መድህን አበራ ተላልፎ እንዲሰጣቸው የኢትዮጵያ መንግስት ባለስልጣናት በተደጋጋሚ ቢሞክሩም ጉዳዩን ሲያይ የነበረው የስዊዘርላንድ የፌዴራል ከፍተኛው ፍርድ ቤት የአእምሮ ጠበብቶች የሕክምና ውጤትን በመንተራስ ረዳት አብራሪው የስነ ልቦና ጭንቀት ተጠቂ በመሆኑ ከክሱ ሙሉ በሙሉ ነጻ እንደሆነና እንደማንኛውም ጥገኝነት ጠያቂ የውጭ ዜጋ ሕክምናውን እየተከታተለ መንግስት አስፈላጊውን ድጋፍ እንዲያደርግለት በይኗል። ረዳት ፓይለት ኃይለ መድህን አበራ ተላልፎ እንዲሰጣቸው የኢትዮጵያ መንግስት ባለስልጣናት ከመሞከራቸው በተጨማሪ በሌለበት የ19 ዓመት ከስድስት ወር እስራት ተፈርዶበት እንደነበር ስዊዝ ኢንፎቴክ አክሎ ዘግቧል። ኃይለ መድን አበራ ምንም ጉዳት ሳያደርስ አውሮፕላኑን በሰላም ማሳረፉ ይታወቃል። ስዊዘርላንድ ውስጥ ግንኙነት መጠየቅ እንደሚፈልግና ወደ ኢትዮጵያ እንደማይመለስ ዋስትና እንዲሰጠው በወቅቱ ጠይቆ ነበር። ለከፍተኛ የኢሃደግ ባለስልጣናት መኖሪያ የሚሆን ለያንዳንዳቸው 25 ሚሊዮን ብር የሚያወጡ 6 ዘመናዊ መኖሪያ ቤቶች በአዲስ አበባ ሲኤምኤስ አካባቢ ከፍተኛና ምቹ ቦታ ተመርጦ እየተገነቡላቸው መሆኑን የፌዴራል መንግስት ቢሮዎች ግንባታ ፕሮጀክት ጽፈት ቤት ዋና ስራ አስኪያጅ አቶ ተክለ ጻድቅ ተግለ አረጋይ ለሸገር ኤፍኤም 102 ተናግረዋል። የህንፃ ግንባታ ስራዎች በመጠናቀቅ ላይ ያሉት እነዚህ ዘመናዊ መኖሪያ ቤቶች ከመሬት በታች አንድ ከመሬት በላይ ባለ 2 ፎቅ ሲሆኑ የመዋኛ ገንዳዎችን ጨምሮ የተለያዩ ዲዛይኖችን ወይም ቅርጻ ቅርጾችን የሚያሟሉ አጠቃላይ ወጪያቸው ከ154 ሚሊዮን ብር በላይ እንደሚሆን እኚሁ ባለስልጣን ተናግረዋል። እነዚህ መኖሪያ ቤቶች የጡረተኛ ባለስልጣናቱ ዘላለማዊ የግል ንብረት ሆነው ያገለግላሉ ሲሉ ባለስልጣኑ ተናግረዋል። ቀጣይ ሁለተኛ ዙር ምቹ የባለስልጣናት መንደር ግንባታም እንዲሁ በመንግስት ወጪ ይጀመራል። በትግራይ መቀሌ ለህዋት ከፍተኛ ባለስልጣናት የተሰሩ መኖሪያ ቤቶች ሰፈሩ አፓርታይድ በመባል ይጠራል። የቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ ለሚኖርበት ቤተ መንግስት በወር 400 ሺህ ብር የቤት ክራይ ወጪ ከታክስ ከፋዩ ህዝብ እየወሰደ መንግስት ይከፍላል። ኢትዮጵያ 15 ሚሊዮን የሚጠጉ ዜጎቿ አሁንም በከፍተኛ ረሃብ እየተሰቃዩ ናቸው። ከግማሽ በላይ የሚሆነው ህዝብ ከአንድ ዶላር በታች ወይም ከዶላር እስከ 2 ዶላር ባለ የቀን ገቢ ይተዳደራል። አገሪቱ ማለትም ኢትዮጵያ ከ30 ቢሊዮን የአሜሪካ ዶላር ወይም ከ1 ትሪሊዮን 200 ቢሊዮን የኢትዮጵያ ብር በላይ እዳ አለባት። አድማጮቻችን ለዛሬ አጠናቀቅንላችሁ ዜና እዚህ ላይ ያበቃል።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ ዝነኛውና ወጣት ድምጻዊ አቤል ሙልጌታ ከመርጥ ዘፈኖቹ ጋር በኖቬምበር 28 2015 ዓ.ም ተመረጠ ወደ ስቶክሆልም ከተማ ብቅ ይላል። ስለዚህ የቀዳሜ ኖቬምበር 28 ምሽታችሁ ከአቤል ሙልጌታ ጋር ይሁን። አድራሻ ፓልም ፌልትስ ቬገን 1 ቱነል ባና ግሎባል ሰዓት ከ22 ሰዓት ጀምሮ። በይበልጥ ለመረዳት በስልክ ቁጥር 076-206-9348 ይደውሉ። አዘጋጅ ይስሐቅ። ልክ አይደለም የማተረቱ ፍቅርን አሳቦ ሲገመት ቤቱ ለምሳላቺ አይሆንም እንዴ ልባጥቻለሁ
መቀጠል ደግሞ አድማጮቻችን ከዚህ በመቀጠል ደግሞ አንድ ወንድማችን ራሱ ስሙን ያስተዋውቃል። አንድ ኢትዮጵያኖችን በተመለከተ ለምንድነው ሰላም እማንባባለው በሚል አጠር ያለ ግጥም ይሶልን ይቀርባል። ወንድሜ ራስን አስተዋውቅና ግጥምህን አሰማንስ።
እሺ፣ ስሜ ሰለሞን ይባላል። ለመኖረው ስዊድን ስቶክሆልም ውስጥ ነው።
ኦኬ፣ ሰለሞን ስዊድን ስቶክሆልም ነዋሪው ወንድማችን፣ ለምንድነው ይችን ለምን ለመጻፍ ተገደድክ?
ይህን ግጥም ለመጻፍ የተገደድኩት ስዊድን ከመጣው ኦልሞስት 10 ዓመት ሆኖኛል እና በእኔም በሁላችንም ላይ የደረሰ አንድ ገጠመኝ ነው እና እሱን ነው በግጥም ለማስፈር የሞከርኩት። እንግዲህ ግጥሙ ላይ በደንብ አስፍሬዋለሁ፣ ግጥሙን እንሰማዋለን። የገጠመኝ ነገር ምንድነው ላይ ከኛ በሻዎች ሰላም አንባባልም። ጀስት ሰው ሲተላለፍ የመሸሽና ሰላም ያለ መባባል ጉዳይ ነው ያለውና ይሄ እንግዲህ እኔ እንጃ ብቻ ይተዋወቃል። አንዳንዴ ቆዳህን ፈልገህ እንደዚህ ሰላም ብለህ የምትፈልገው አይነት ኮንዲሽን አለ፣ ግን ሰው ፊቱን ሲያዞርብህ ሊሰማህ ይችላል ያ ነገር እና ያ ስሜት ተሰምቶኝ ያንን ግጥም የጻፍኩት እና እስቲ ግጥሙን እንስማው። እሺ፣ ግጥሙ አርስቱ እኔን የገረመኝ ይላል፣ አነቧለሁ። እኔን የገረመኝ ድንቅ የሚለኝ አውሮፓ ከመጣሁ በጣሙን ያሳቀኝ አንድ ነገር አለኝ። እንደ ገቡ ገና በስደት ጎዳና የናፈቁት ህይወት አገር ቤት በዝና መሆኑን ያውቃሉ የሰማይ ላይ መና። እሱ አይገርመኝም አግራሞቴ ላምጣ እንደርሱ የጠየመ ከፊቶ ሲመጣ አካሎ ፈንድቆ ሰላንታን ሲቃጣ እንዳላዩት ያልፋል አግድም በቆረጣ። ፍቹ አይገባኝም ያገረ ሰው ጉዳይ በሰው አገር ሆኜ አጉል ባህሪውን ሳይ ደሞ መጣ ይሆን ስደት ተሻማኸኝ ያ መኮራረፍ ነው እኔን የገረመኝ። ወይ ቃሉ ተረስቶት ያገራችን ባህል ሰላምታ መስጠቱ እንግዳን መቀበል እማይሆን ነገር ነው ከቶም አይታበል። ነጮቹ አይከፉ አይገላመጡ ብለው ሲቀበሉን እንኳን ደህና መጡ ምን ነው የኛ ነገር መገለባበጡ። ብቻ ይቀር ብቻ ይቀር ነገሩ ስር ሰዷል በሽታው ከያዘን ቆይቷል ውሎ አድሯል ከዛም አልፍ ሲል ስልጣኔ ተብሏል። እናም ነገርየው የውርስ ይሆንና እርሶም ሰንበት ሲሉ አመት ይቆዩና ገላማጭ ሆናሉ እርሶም በተራው ቀጣዩን ሀበሻ እንደፊተኛው።
ሰለሞን እንግዲህ የተሰማህን በወረቀት ላይ አስፈራሃል አንተስ ለመሆኑ ሰው ባጠገብ ሲያልፍ የኢትዮጵያዊ መልክ ያለው ሰው የኢትዮጵያዊ መልክ ጠይም ተቆር ያለ ቀላ ያለ ወዘተ ይባላል ብቻ ሁሉም ትኩሩ ሁሉ ነገር ግን ኢትዮጵያዊ መሆኑን ቢጠቁር ቢቀላ ቢጠይም ታቀዋለ ሰላም ትላለህ ሴትም ትሁን ወንድ ነው አንተም እንደዛው ለምዳው ታልፋል።
በግጥሙ ላይ እንዳሰፈርኩት ነው ቀጣዩና በሻ እንደፊተኛው ገላማጭ ሆናል ወርሶን በተራው ቀጣዩና በሻ እንደፊተኛው ይያለ እና እኔም አሁን ሞራሉን ጠፍቶኛል ሰላም አለ ካሉኝ ማለት ሰውየውን ታያለ አይኑን አይተህ ሰላም የምትለው ሰው ይኖራል ግን አበሻ ብቻ ስለሆነ ፓርቲኩላርሊ ሰላም የምልበት ኮንዲሽን አሁን ሞራል ይጠፍቷል
ይገባኛል የሁሉም ሰው ችግር ይመስለኛል ይሄንም ችግር ነው ሰዎችን በተደጋጋሚ ባይም ይጥሉኝ ሰላም ለማለት ይፈልጓል በልጉም ስለማላክ ዝም ብያንገት እንደብቻል ባለው ያም መጥፎ ነገር ያመጣል ምን አባቱ ይሄ ለምን ሰላም አይልም የሚባልም ሁኔታ አለ። ለማንኛውም እስቲ እንግዲህ አድማጮቻችን ይሄን ሰምተዋል ወደፊት ምን እንደሚሉ እንሰማለን አስተያየታቸውን እንሰማለን። በጣም እናመሰግናለን። አድማጮቻችን የኢትዮጵያ ድምጽ ሬዲዮ በዛሬው ዕለት አመታዊ ስብሰባውን ያካሂዳል በስቪያ ቬገን በሚገኘው አቢኤፍ ያደርጋል ስብሰባው አድራሻው ሮድማንስ ጋታን ቱኔል ባና ሮድማንስ ጋታን ነው አቢኤፍ ስቶክሆልም ስቪያ ቬገን 41 ነው ሰዓቱ ከ13 ሰዓት እስከ 16 ሰዓት ነው። በዚህ ስብሰባ ላይ የድርጅቱን የማንም የሬዲዮኑን አመራር ይመርጣል የኢኮኖሚ ሁኔታውን ያዳምጣል ሬዲዮው ይቀጥል አይቀጥል የሚለውንም ውሳኔ ውይይት ያደርግበትና የሚደረሰውን ውሳኔ ይወስናል ማለት ነውና ኢትዮጵያኖች ይሄ ሬዲዮ መኖር አለበት ቢከፋም ቢለማም መገናኛችንም ነው ድምጻችንን ማሰማችንም ነው ስለዚህ መከተል አለበት የምትሉ ኢትዮጵያኖች በሙሉ ከ13 ሰዓት እስከ 16 ሰዓት በሚገኘው የኢትዮጵያ ድምጽ ሬዲዮ አመታዊ ስብሰባ ላይ እንድትገኙ በአክብሮት እንጠይቃለን። አድማጮቻችን ዛሬ የታዋቂው ባለቅኔ የኃይሉ ገሞራው ሙታመት የሚከበርበት ቀን ነው። አንድ አመት ሞልቶታል። ይሄን በተመለከተ ታዋቂው ገጣሚ ወለላዬ አጠር ያለች መልእክት አለኝ ይላል። እስቲ አብረን እንከታተለው።
እንደምን አላችሁ? ሰላም አላችሁ? ዛሬ አመቱ የጋሻይሉ መሆኑን ቀደም ብሎ ተመዝግቧል። ለሱ ያዘጋጀሁትን ግጥም አነባለሁ። ዘበን ሞቷል ኃይሉ አትበሉ፣ ማስታወሻው ጠፍቶ ምስሉ ተገርስሶ አካሉ ተሰርዞ ቃለውሉ። ዘበን ሞቷል ኃይሉ አትበሉ፣ ታሪክ የለም አምልጦናል፣ ዘበን ቆመን ሞቶብናል፣ ሁሉም አልቆ ተጠቃሏል፣ ጋሻይሉ ይዞት ሄዷል። ለዘበን ነው ባማፍሰስ፣ ለታሪክ ነው ከልመልበስ፣ ለጊዜ ነው ፊት መከስከስ፣ ለጋሻይሉ ይብቃል ማልቀስ። የዘበንን በሞት ማምለጥ የጊዜውን መገላበጥ፣ ገና በፊት ጋሻይሉ ተናግሮታል ባፉ ሙሉ። መጣ ብለን ሚኒሊየም በክብሩ ላይ እንታደም፣ ወዲያ ወዲህ ስንሯሯጥ ምድር ስንቀድ ሰማይ ስንፈልጥ፣ ከረምንና አገር ወጥቶ ተበልቶና ተጠጥቶ ጋሻይሉ ብቻ ቀርቶ። ምነው ጠፋህ በዚህ ባህል አንተ ብቻ ብሎ ሲባል፣ ያልኖርኩትን አላከብርም ይሄ ዘበን የኔ አይደለም፣ መሽኖሬ ነው የማከብረው የኔ ዘበን ሞቷል ተው ብሎ ነበር መልስ የሰጠው። ጋሻ ኃይሉ እንዲህ ልቆ ከዘበኑ ተራርቆ ከጊዜ ጋር ተናንቆ፣ አንድ ራሱን ብቻ ችሎ አንድ ራሱን ብቻ ጥሎ፣ ሲገላገል ብሄት ከፍቶት ያረፈ እንዲሞት አስበሉት። ትልቁ ልቅ ጋሻ ኃይሉማ ገና ዙሮ ይዞ አላማ፣ ልኮውን እስኪጨርስ አጠገቡ ሞት እንዳይደርስ፣ ብዙ ሮጧል ብዙ ለፍቷል አሸንፎት ሞትን ኖሯል። አሁን ግና ሰርቶ ደክሞት ቤቱ ድረስ ሲመጣ ሞት ተቀብሎ በሩን ከፍቶ ሳይከፋ ተደስቶ ስለሄደ ተሰናብቶ አረፈ እንጂ።
አሪፍ ግጥም ነው በነገራችን ላይ።
ወዳጆቹም ባማሩት ታሪክ ቆመን የሞተብን እውነት ፊቱን ያዞረብን፣ ዘበን ጥሎን ያመለጠን እሱ ሳይሆን እኛ እኮ ነን። ጋሻ ኃይሉ ሞቱን አውቋል፣ ቀደም ብሎ ተሰናብቷል፣ እየኖረ መኖር ትቷል። ማስታወሻው ጠፍቶ ምስሉ ተገርስሶ ወጥቆ አካሉ ተሰርዞ ቃለውሉ። ዘበን ሞቷል ኃይሉ አትበሉ። የኃይሉ ገብረመድኅን ነፍስ ይማርልን። አመሰግናለሁ።
አልማጦቻችን ከዚህ በመቀጠል ደግሞ በመግቢያው ላይ እንደገለጽኩላችሁ ቴክኒሽያናችን መርሶ ሚካኤል ወንድማገኝ የዶክተር አድሃኖም መልስ ግራ ጋብቶት ትንሽም ቅር አሰኝቶት አንድ የጻፋት ግጥም አለችና እስቲ ለመጀመሪያ ጊዜው ነው ሲያሰማን የሚጽፋቸውን ግጥሞች አብረን እንስማው።
አህመድ ያው ለምን እንደጻፍኩት ገብቷል አረ
የዶክተር አድሃኖም ንግግራቸው ትንሽ ቅር አሰኝቶ ነው ያስደስተው ነው
ወይ ማስደስተት? ያው እንግዲህ ዶክተር ነኝ ተባዩ አንድ አይ አይደለም ኢንተርቪው በሚያደርግበት ጊዜ ካንድ ዶክተር ኤክስፔክት ማለት ታረጋውን ነገር ነው እንትም ይለው አንድ ያራተኛ ክፍል ተማሪ እንኳን ከሱ የተሻለ ይናገራል።
ስለዚህ አሁን ያንተ ኩዳርዳር እቺ ዳርዳር ማን ነው የኢሃደግ ባል የወያኔ ባልስታኖች የሚያገኙት ዶክትሬት ተቀባይነት የለውም የሚል ይመስላል። ማን ነው ያደረገውን ምርመራ ይደረግልኝ እንዳትል ቀጥል።
እንግዲህ ቃል እንግዲህ አረስቱ ያው ለ ዶክተር አድሃኖም ለዶክተር ቴድሮስ አድሃኖም ይለው ለደንቆሮ ቴዎድሮስ አድሃኖም ይላል። አርስቱ ደንቆሮ ነው። ቴዲዬ አድሃኖም ፌስቡክ ሚኒስትሩ ያለ ችሎታው ብዙ ቀባጠሩ ይላል። መስሎት ነበር ሬዲዮ ፋና ጥያቄና መልሱ በቅድሚያ የሚጠና፣ ለካስ ቪኦኤ ነው ጥያቄ ጠያቂ መላሽ አስፈልጋል የተማራ አዋቂ። አዋቂ ተብለው ተመርጠው ቢመጡ ለተጠየቁት መልስ የሚሰጡት አጡ። ከቀድሞው ስርዓት ካሉት ስመጥሩ እነ ጎሾሌ ሚኒስቴር ነበሩ። በሚሳተፉበት የማያሳፍሩ በጭንቅላታቸው ሀገር የሚያኮሩ፣ በወያኔ ዘመን ነገር ተቀይሮ ሚኒስቴር ለመሆን መሆን ነው ደንቆሮ። 15 ሚሊዮን ተርቧል ሲባሉ ውሸት ነው ብለው
ሲያም በለብሉ እስርና አንግልት ፍጹም የለም ሲሉ ሽንጦን ገትሮ ሲያስተባብሉ ከዚህ የባሰው ሸት የታለ በመድር ኩነኔ ማትፈራ የማትረባ ዶክተር ስንት አንቱ ይባሉ እያሉ ከጎኔ አንተን አንቱ ብዬ ጊዜ ማባከኔ በጣም ቆጭቶኛል የዋ በመሆኔ መሆንክን ሳላቀው ተራ ሰው ወዘኔ ደሞ የገረመኝ በጣም የሚያሳፍረው በፈጣሪ ሥራ ዘለህ መግባት ነው የመለስ ዜናዊን እድሜ ያሳጠር ነው አንተና ጓዶችህ ነን ማለትህ ነው እንዳንተም አባባል እድሜው የተቀጨው መመረጥ ሳይፈልግ በግድ መርጠው ነው ለነገሩማ እድሜውን ማራዘም መቼ ቀረባችሁ 90 ሚሊዮን ህዝብ እየዋሻችሁ አንድ ወር በድን ሆኖ አልሞተም ብላችሁ ፌስቡክ ሚኒስትሩ እስኪ ልጠይቅህ እውነት ነው መጠሪያ ዶክተር ማረግህ እኔ እንኳን በዲግሪ ተጠራጥሬያለሁ አበበ ገላውን አስጎለጉላለሁ ወገን ተሰቃይቶ ለችጋር ሲጋለጥ በአጋዚ ፌዴራል ሲገደል ሲረገጥ ካልሰማህ የህዝቡን ሰቆቃን ጉርጉሮ ሲያሳዩ ካላየህ የወገን ሮሮ ታዲያ ምን ያንስሃል ብትባል ደንቆሮ ይሄን ይመስላል
መርሶ ለአበበ ገላው ሆምወርክ ልትሰጥ ነው ማለት ነው ያሰብከው እንደገና ያቶ የዶክተር ቴዎድሮስ አድሃኖም ይጠናል ነው የምትለው በጣም እናመሰግናለን በጣም ቆንጆ ነው
እንግዲህ እስከ መቼ ድረስ እንደዚህ ሆናል ስለዚህ ያለችውን ኮረወረ
በጣም አሪፍ ግጥም ነው እናመሰግናለን መርሶ እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ይቆያል ከዛ በፊት ግን በድጋሚ አሁንም በዛሬው ዕለት በሚደረገው የኢትዮጵያ ድምጽ ሬዲዮ አመታዊ ስብሰባ ላይ ተገኝታችሁ የአመራር አባሎችን ለሬዲዮኑ ሊያገለግሉ የሚችሉን የኢኮኖሚን ሁኔታ ሁሉንም አብራችሁ እንድትወስኑ በአክብሮት እንጠይቃለን ቦታው በሮድማንስ ጋታን የሚገኘው አቢኤፍ አዳራሽ ነው ሰዓቱ ከ13 ሰዓት እስከ 16 ሰዓት ድረስ ነው
አድማጮቻችን ከዚህ በመከተል ደግሞ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በሰሞኑን ከስዊድን ስቶክሆልም ከሚገኘው የኢትዮጵያ ኤምባሲ በቃኝ መረረኝ በሚደረገው በደል በዛ በኢትዮጵያኖች ላይ በማለት ከዚህ በፊት ለሁለት አመታት ያህል በሾፌርነትና በጸጥታ ሐላፊነት ወይም ተባቂነት ሲሰራ የነበረው ኢትዮጵያዊ ወንድማችን ደረጀ ለስዊድን እጁን ሰጥቷል። እሱን በተመለከተ ከሱ ጋራ ውይይት አድርገን ነበር። የዚህን ውይይት በሁለት ክፍለን የመጀመሪያውን ክፍል በዛሬው ዕለት እናሰማችኋለን። ተናስተልኛ አድማጮቻችን በዛሬው ዕለት አንድ አዲስ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ስቶክሆልም በሚገኘው የኢትዮጵያ ኤምባሲ በሾፌርነትና በጸጥታ ጉዳይ ላይ ሲሰራ የነበረው ደረጀ ነው። ደረጀን እናስተዋውቃችሁ በራሱ አንደበት ራሱን ያስተዋውቃችሁ። ተናስተልኛ ደረጀ ራስን ለአድማጮቻችን ብታስተዋውቅልን።
ስሜ ደረጀ ገብሬ ይባላል። የኢትዮጵያ ኤምባሲ ስቶክሆልም የአምባሳደር ሹፌር ነበርኩኝ። ለሁለት አመት ነው እዚህ መጥቼ ያገለገልኩት። ከዛ በፊት ለ10 አመት በውጭ ጉዳይ ሚኒስቴር ውስጥ አገልግያለሁ። እንዲሁም ውጭ ጉዳይ ሚኒስቴር ውስጥ ባገለገልኩባቸው ወቅቶች በተለያዩ ጊዜ በመደባ ወደ ኤርፖርት ፕሮቶኮል ተመድቤ ሰርቻለሁ ለሁለት ጊዜ 6 ወር 1 አመት።
ደረጀ እንደገባን ከሆነ ኤምባሲ ውስጥ ለተወሰነ አመት ካገለገልክ በኋላ ኤምባሲውን በገዛ ፈቃድህ ለቀህ ለመሰናበት ወስነሃል። ምንድነው ለዚህ ያበቃ?
አዎ፣ በመጀመሪያ ይሄን ወስን የቻልኩበት ምክንያት በተለያዩ ጊዜያት በህዝቡ ላይ ከህዝቡም አልፎ በኔም ላይ በደረሱ በደሎች ምክንያት በተለያዩ ውስጦኝ ስታገል የነበርኩ ቢሆንም በኋላ ግን ውስጦኖ መታገል ጊዜን ከመፍጀት ውጪ ሌላ ጥቅም የሌለው በመሆኑ ውጭ ሆኜ ለመታገል ወስኜ ነው ወደዚህ የሳኔ ድረስኩት።
አሁን ስትናገር እንደሰማው ከሆነ በህዝቡ ላይ ከመደርሰው በተጨማሪ በኔም ላይ ብለህ ነበር። ምንድን ነበር የሚደርስብህ?
አዎ፣ ያው ይሄ በኔ ላይ የሚደርሱ ነገሮችን በአብዛኛው ባላነሳቸው ደስ ይለኛል። ምክንያቱም ከራስ ኢንተረስት ደረጃ እንዳይሆን።
ኦኬ። በህዝብ ላይ ይደረሰ የምትለው ምንድን ነበር?
በህዝብ ላይ የደረሱት ነገሮች ምንድነው? የዲሞክራሲ እጦት ነው። በመጀመሪያ ደረጃ ምናልባት ኢህአዲግም ቀደምት ታሪኮችን በመናይበት ሰዓት ኢህአዲግ ወደዚህ ወደ ጫካ ሲገባ በከፍተኛ ደረጃ ወደ ጫካ ሊገባ ምክንያት የሆነው ነገር ስርዓቱ የዲሞክራሲ እጦት አሳጥቶኛል በሚል ነው እንጂ እርቦኛል ብሎ አይደለም ወደ ጫካ የገባው። ይሄን ስርዓታቱ ወደ ጫካ ገብቶ ስርዓቱን አሸንፎ ስልጣን ከያዘ በኋላ ያ እሱ ትላንትና አጥቶት የታገለውን ነገር እኛ ላለነው ጄነሬሽን ወይም በዚህ ሰዓት ላይ ላለነው ሰዎች ያንን ነገር መንፈጉ ያንገበግበኛል። በዚህም የተነሳ ነው እኔ ድርጅቱን መጀመሪያ ስቀላቀል ይሄን አላማ አስፈጽማለሁ ብዬ ነበር። በኋላ ግን ይሄን አላማ ከጊዜ ወደ ጊዜ እያየሁት ስመጣ አላማውን የማያስፈጽም ሆኖ ስላገኘሁትኝ ወይም ዲሞክራሲ እጦት ስላለብኝ ከዛሬ አመት በፊት የማንኛውም የድርጅቱ መዋጮችን በማቆም እንደማንኛውም ህዝብ ከድርጅቱ ውጪ ሆኜ ነገር ግን እዛው የፖለቲከኞች ያሉበት ቦታ ሆኜ መታገል እችላለሁ ብዬ ወስኜ ወደዛ መጀመሪያ ወሰኔ ወሰንኩበት ነው። በኋላ ላይ ግን ለተቀን ምናነሳቸው ጥያቄዎች እኔ ብቻ አይደለሁም ብዙ ሰዎች የሚያነሷቸው ጥያቄዎች የሚመለሱ ከመሆኑ ባሻገር ወደ ግለሰቦች ጥቃት እየመጣ መጣ። ከደምናልባት ከዚህ አንጻር ነው በኔ ላይ ያልኩትኝ። ያው በተሰበን አንተወዳለበት አካባቢ አደማምጣት ደሞዝ መቀነስ ደረጃ መቀነስ እንደዚህ አይነት ነገሮች በአንድ ሰው ላይ የሚፈጸም ምንም ማለት ላይሆን ይችላል። ነገር ግን እንደ ሀገር ስትመለከተው ደግሞ እያንዳንዱ ቤት ከኔ የበለጠ እኔ ምናልባት እንችን ነገር ነው የተከለከልኩትኝ። ሌሎች ደግሞ እስር ላይ ያሉ ሰዎች አሉ የተገደሉ ሰዎች አሉ። እነሱ ስትመለከት እኔ ምናልባት እዚህ ሲውዲን ስላለሁኝ ይሄን ነገር ማድረግ ስላልቻሉ ባቅማቸው ማድረግ የሚችሉት
በትናንሹ ሊጎዱ ቻሉ
ቻሉኝ እንጂ ሌላ ነገር በእኔ ላይ የደረሰው ነገር ምንም መስሎ አይታየኝም።
ዋናው አንተን እንትን የሚልህ የነበረው ይከነክን የነበረው በኢትዮጵያ በጠቅላላ በአጠቃላይ በዝም ላይ ደርሰ የነበረው ኢሰባዊነትና ህገወጥ ስራዎች ነው ነው ብትለው
በትክክል
በኤምባሲ በመሰራበት ጊዜ እንደዚህ አይነቱ ነገሮች እዚህ ኤምባሲ ውስጥ እንጸባረቁ ነበር በተለያየ መልኩ?
አዎ የህዝብን መብት ማፈን ኢትዮጵያ ውስጥ ብቻ ሳይሆን ኤምባሲ ውስጥም ነው። አንድ ውስጥም አለ ከውጭም ያሉትም ላይ አለ። ለምሳሌ ማንሳት ብንችል ውስጥ ያሉትም ሰዎች ሰራተኞችን እንኳን ብንመለከት እንደው ሌላውን ተወና ለሰባት ቀናቶች ቤት ውስጥ ተቀምጠው 24 ሰዓት እየሰሩ ከሲዩዲን ከሚከፈለው ስታንዳርድ በታች እየተከፈላቸው የሚሰሩ ሰራተኞች አሉ። ፈርተው ታምቀው እዛ ቤት ውስጥ ብቻ ቁጭ አሉ ማለት ነው 24 ሰዓት እያገለገሉ ያለው። እሱ ይሄ ያለ ኢንሹራንስ ለነሱ ኢንሹራንስ ጋር አላቸው። ያቺ የበታች ሰራተኛ ደግሞ ኢንሹራንስ የላትም።
ባልስልጣኖቹ በኤምባሲ ደረጃ ያሉት ባልስልጣኖች ኢንሹራንስ ሁሉ ነገር አላቸው ግን ሌሎቹ ተራዎቹ ምንም የላቸውም
ነው የምትለው? አዎ ምንም የላቸውም። እነሱ ምንም የላቸውም ኢንሹራንስ የላቸውም። በስዊድን ህግ ግን ስንመለከተው አንድ ኢንሹራንስ የሌለው ሰራተኛ ስዊድን ውስጥ መስራት አይችልም። አንድ እዚህ የመጣ ሰራተኛ ሚኒመም ሳለሪው ከ13500 ክራውን ምናምን በታች መክፈል አይችልም። እነሱ ግን ይሄንን መብት ጥሰው ነው ለነዚህ ሰዎች 9000 ምናምን ብር እየከፈሉ 24 ሰዓት እያሰሯቸው ለስድስት ቀንና ከቤት ሳይወጡ።
ምን አይነት ስራ ነው?
ከቤት ሳይወጡ እዛው ታምቀው የሚቀሩት ማለት ነው። ይሄ ኤምባሲ ውስጥ የሚደረግ ነው። ከኤምባሲ ውጪ ስንመለከት ለምሳሌ የተለያዩ ማንንም ሰው የፈለገውን አመለካከት መከተል ይችላል። ምንም አይነት ጉዳት ሰው ላይ እስካላደረሰ ድረስ እኔ በማንኛውም መንገድ ያመንኩበትን አላማ ማስፈጸም እችላለሁ። ምናልባት ህገ መንግስቱም ላይ የሰፈረ ነው እዛ ላይ የወጣው። ምናልባት ኢህአዴግ ስልጣን ከያዘ በኋላ የወጣ ህገ መንግስት ነው። እዛ ህገ መንግስት ላይ ማንንም ሰው የፈለገውን አመለካከት ማራመድ ይችላል
ይላል።
ነገር ግን እዚህ ጋር መተስን መለከተው የተለያየ ነው በፍጹም የተለያየ ነው።
ምሳሌ ክርስቲያን
አሁን ምሳሌ ብጠቅስ አሁን መንግስት ባሸባሪነት ፈርጃቸዋል ያላቸውን ድርጅቶች እንተው
ኦኬ
እንተውና አምኖ በሰላማዊ መንገድ ይታገላሉ ብሎ በምርጫ ቦርድ ተመዝግበው ያሉ ድርጅቶችን እንኳን ሰልሎ እንደ መንግስት ነው ይሄ ነገር የሚሰራው። እንደ መንግስት ሰልሎ ሪፖርት ያደርጋል። እዚያውን የሚያደርጓቸውን ስብሰባዎች የሰማያዊ ፓርቲ የአንድነት ፓርቲ የሚያደርጓቸውን ስብሰባዎች ለተቀን ስብሰባዎችን በመከታተል ሪፖርት ያደርጋል። ስብሰባ ሲኖራቸው አፍራሽ ስራዎችን ይሰራሉ።
እንዴት?
የተለያዩ ሰዎችን በመላክ እዛ ስለ ስብሰባው ምንነት አጥንቶ መምጣት ስብሰባው ላይ ማን ማን እንደተሳተፈ አሁን እያልኩ ያለሁት እነዚህ መንግስት ባሸባሪነት የፈረጃቸውን አይደለም
ሳይሆን በዲሞክራሲያዊ መንገድ
በሰላማዊ መንገድ እንታገላለን የሰላማዊ ለውጥ እናመጣለን ብለው እንኳን የታገሉትን ነው። እነዛም ሌሎቹን በአሸባሪነት የፈረጃቸው ብዙ
ምንም
ጥያቄ ውስጥ የማይገባ ነገር ነው። ግን በሰላማዊ መንገድ እንኳን የሚታገሉትን አካላቶች በቃ ትልቅ ትልቅ የሆነ ተጽዕኖ ነው የሚያደርሰባቸው። ይሄ ማለት ምን ማለት ነው? መንግስት ከመውራት ያለፈ የዲሞክራሲ ባህል እንዲዳብር አይፈልግም ማለት ነው።
ደረጀ ይፈራል ማለት ነው? ይፈራሉ? ምንድነው የሚያስፈራቸው? አዎ በራሳቸው ይተማመኑ።
አንድ እሱ ነው፣ በራሳ ለመተማመን ነው። ሌላ ደግሞ ስልጣንን መውደድ ነው። አሁን እኔ አንዳንድ ጊዜ የሚታየኝ ኦልሞስት አሁን ህዝቡ ወደ ምሬት ገብቷል። ምሬት በጣም አምርሮ ነው ያለው። አንድ የሆነ ነገር ነው የሚፈልገው። ያ ነገር ስለሆነ እኔ አንዳንድ ጊዜ ቀጣይም የመኖራቸው ምናልባት ከስልጣን ሲወርዱ ነገር የመኖራቸው ነገር ያጠራጥረኛል። እንዲኖሩ ፈልጋለሁ። ምክንያቱም እኔ እነሱ እኔ ላይ ያደረገ ስፔሻሊ እኔ ላይ ያደረጉ ብዬ ማንም ሰው እንዲሞት አልፈቅድም። ተምሮ ግን ነገር የተሻለ ሰው ሆኖ እንዳይ ፈልጋለሁ። ተጸጽቶ እንድመለከት ፈልጋለሁ። ግን አንዳንድ ጊዜ ትንሽ ይከብዳል። አሁን ያለበት ደረጃ ምሬት ውስጥ ገብቷል።
የሚሰሩት ስራ ሰውን አስመርሮት አንዳንዴ ምናልባትም በቀል ሊወስድ ይችላል የሚፈራት አለኝ ነው የምትለው? ኦኬ ደረጀ፣ ወደ ኤምባሲው ልመለስና አንድ ሰሞን ብዙ ጊዜን ሰማ ነበር የህዳሴው ግንባታ የህዳሴው ወደዚህ ወይ ገንዘብ ማሰባሰቢያ እየተባለ ሲወራን ሰማ ነበር። እና ዝግጅት ይደረጋል ይደገሳል ይጨፈራል ገንዘብ ይሰበሰባል ነበር። የደረሰ እንዴት ነው ያ ገንዘብ አሰባሰብ እየተካሄደ ነው? ድጋቱ እንዴት ነው? እኔ ይወራው ነው
እኔ እዚህ ነገር ላይ ይሄ የህዳሴ ግድብ ገንዘብ ማሰባሰቢያ ከፕሮፓጋንዳ ውጪ የሚውል ነገር የለም። እንዲያውም አገር ቤት በግዴታ የተሰበሰበው የደሃው የመንግስት ሰራተኛ ሀብት በከፍተኛ ደረጃ የሚፈሰው እዚህ ነው ማለት እችላለሁ።
ምን ማለት ነው?
በጣም ጥሩ። ለምሳሌ ለበለህና አሁን እንኳን ከቅርብ ጊዜ ትዝታዎችን እንጀምር። ለምሳሌ ባለፈው ሴፕተምበር ላይ ዘፋኙ መጣ። ሰማኝ በለው ሰማይ በለው ከመጣ በኋላ እሱ ኦልሞስት ወደ $5000 ተከፍሎት ነው የመጣው። ፕላስ የትራንስፖርት ወጪ አለ፣ ያልጋ ወጪ አለ፣ እሱም ወዲያ ወዲህ ማመላለስ ወጪዎች አሉ። እነሱ ተደምረው የአዳራሽ ወጪ 15000 ተደምሮ የአዳራሽ ወጪ የምግብ እነዚህ ሁሉ ተደምረው የኛ ጉልበትም አለ። ይሄ ሁሉ ተደምሮ የተሰበሰበው ገንዘብ ስትመለከተው ካወጣው ወጪ ኦልሞስት የ70 ምናምን ሺህ ክራውን ልዩነት አለው። 70 ሺህ ምናምን ክራውን ማለት ወደ ኢትዮጵያ ኪሳራ ማለት ነው። ያ ወደ ኢትዮጵያ ስትመነዘረው ኦልሞስት
ወደ 250 ሺህ ምናምን
ገደማ 250 ሺህ አካባቢ ማለት ነው። ይሄ 250 ሺህ ካልኩሌት ስታደርገው አንድ የመንግስት ሚኒስቴር መስሪያ ቤት የአንድ ወር ደሞዝ ማለት ነው።
ለምንድን ነው ያመጡት ማነው አርቲስቱ? ለዚህ ለህዳሴ እርዳታ ነበር?
ለህዳሴ እርዳታ ነበር። እነሱ ለፕሮፓጋንዳ ፍጆታ ነው እንጂ የሚያውሉት ምንስ ከዚህ አንፃር ነው?
ምን አገኘናል? አሁን በሱ ታዲያ ህዳሴውን ገን ለህዳሴው ያሰባሰብነው ገንዘብ ተሳካልን ይላሉ?
በትክክል ይላሉ።
እንደዚህ ኪሳራ ከስረው?
አዎ ይላሉ። እንዳልኩ ቅድም ለፕሮፓጋንዳ ፍጆታ ነው። ለፕሮፓጋንዳ ፍጆታ እንጂ የሚሰበሰብ ገንዘብ የለም። ማንንም ሰው እኔ እንደኔ ኢትዮጵያዊ እስከሆንክ ድረስ ማንንም ሰው አባይን ግድብ ተገድቦ መመልከቱ
ደስ የሚለው ነው።
ግን ከፕሮፓጋንዳ ውጪ አይደለም።
በነገራችን ላይ ደረጀ፣ የዚህ የዳሴ ነገር ካነሳ ይቀር ከዚህ በፊትም ሌላ አይነት አስተዋጽኦ ለማድረግ ወደ ውጭ ተሄዶ ነበር የሚባል ወሬ ሰምተን ነበር። እንግዲህ ወደ ዴንማርክም ተጉዞ ነበር ኤምባሲ የሚል ወሬ ሰምተናል። አይደበቅም፣ እዛም አካባቢ የሚነገረው ይደርሰናል። እና እዛም እንደዚሁ ትንሽ ኪሳራ ቢጤ ነው የደረሰው የሚል ዜና ነው የደረሰን። የምታውቀው አለ?
በሄድክበት ቦታ ኪሳራ ነው ይሄ። አሁን ማለትም እዚህ ቦታ ብለህ የምጠቅሰው ነገር አይደለም። እሱን ካነሳ ይቀር አሁን ላንሳለ ምንም እንኳን የሄድነውን ሰዎች ስማቸውን ባልነግርህ
አስፈልገንም
ከዚህ ስንሄድ የሄድነው ቡድን 4 ሰዎች ነን የሄድነው።
ኦኬ
አሮስ ድረስ ማለት ነው። አሮስ ማለት የዴንማርክ ጠረፍ ከተማ ነች። ከዚህ ኦልሞስት ወደ 1100 ኪሎ ሜትር ማለት ነው። 1100 ኪሎ ሜትር
ተጉዛችሁ
ተጉዘ ሰብስበን የመጣ ነው 15000 ክራውን ነው። 15000 ክራውን ቁጭ አድርገ ስታሰለው እኔ ማለት ነው ለአብል ብቻ የተከፈለኝ ወደ 4000 ክራውን ነው።
አራት ናቸው
አራት ነን። ይሄ ምነግር ሂሳብ ከ ይሄ ሁሉ አብል ብቻ ነው። ያልጋ አለ የነዳጅ ወጪ አለ እዛ አካባቢ የሚደረጉ እንቅስቃሴዎች ላሉ ነገሮች ኢንቨስት የሚደረጉ ነገሮች አሉ። እነዚህ አጠቃሎ ነው 15000 ክራውን ይዘን የተመለስ ነው። ይሄ ማለት እኔ
የኪሳራ ኪሳራ ነው
ባይነኝ እኔ።
ይሄንን ታዲያ አሁን እንደ አንድ ምንድነው የሚባለው ጥሩ ውጤት አርገው ያወጡታል በሚዲያቸው ወይም በጋዜጣቸው ወይም በኤምባሲው ይሄንን የተሳካ ስራ ሰራን ብለው ይላሉ።
በትክክል ይላሉ እንዳልኩ ቀደም አሁን የፕሮፓጋንዳ ፍጆታ ነው እንጂ ምንም የሚገኝ ነገር የለም። አገር ቤት ከደሃው ህብረተሰብ በግዴታ የተሰበሰበው ገንዘብ እዚህ ነው የሚወጣው። ምክንያቱም ከፍተኛ ኢንቨስትመንት ነው ይሄ የውጭ ምንዛሪ ነው የሚያወጣው። የውጭ ምንዛሪ ስከሆነ ድረስ ትልቅ የሆነ
ካረብ እንደዚህ አይነት ሁኔታ የህዳሴው ማለቂያው የትየለሌ ነው በለኛ።
አዎ ማንንም ሰው ቢያልቅ ደስ ይለዋል።
አዎ ግን እድሜ ልኩን
ሁሌም ቢሆን አሁን እቺን ያዘጋጁ የሚኖሩት አይ ቲንክ ለሚቀጥለው ምርጫ ነው።
ኦኬ እስቲ ባልደረባዬም አንድ ጥያቄ ልጠይቅልህ ትፈልጋለች ጄሪ።
እኔ ከዚህ ከህዳሴው ግድብ ጋር አመጣኝ ጥያቄ ምንድነው? በዚህ በህዳሴው ግድብ ላይ በዛ መከላከያ ሰራዊት ነው የህዳሴው ግድብ ዋና ፕሮጀክቱን ሰራተኛና እዚህ ሀገር ከዛ ከመከላከያ ሰራዊቱ ከዛው የምትሰራ አካውንታንት እዚህ ሀገር የመጣች ቤተልሔም ግርማ የምትባል ልጅ ነበረችና እቺ ልጅ በኤምባሲ ውስጥ ማን ነው በዚህ ሀገር ከመጣች በኋላ ይሄን ነገር ጠይቀናት አንዳንድ ጥያቄዎች መልስ ሰጣን ነበር። ይሄው ምንድነው በዛ መከላከያ ሰራዊቱ ፊልድ እንኳን ሳይወጣ አገር ቤት ውስጥ ተቀምጦ ግቢ ውስጥ ድርጅት ውስጥ ተቀምጦ ፊልድ ነኝ ብሎ የፊልድ ገንዘብ ይበላ ነበር። እንደገና ደግሞ ለህዳሴው ግድብ ከዚህ ተሰብስቦ የሄደውን ገንዘብ በኢንዲቪዥዋል ይከፋፈሉት ነበር ያለ ደረሰኝና ያለ ቀረጥ ከኮንትሮባንድ ቃ ያስገቡ እንትኑ ኳሊቲውን ያልጠበቀ ወደ ህዳሴው ግምድር ይወሰዳል። ይሄን ነገር እዚህ ሀገር ከመጣሽ በኋላ ለተለያዩ ሚዲያዎች ተናግራ ነበር። ሳት ላይ ማጋጣሚ ቀርባ ተናግራው ነበር። ይሄስ ሀገር ውስጥ እውነት ነው ይሄን ነገር? አሁን እዚህ ያሉት ብዙ ዲያስፖራ እዚህ ሰርቶ ለፍቶ ደግሞ ይሄን ገንዘብ ይሰጣል። ከዚህ ደግሞ ከኤምባሲ ሄድና ሄደዘብ ደግሞ ሀገር ቤት ይውላል ነው የሚባለው። ግን ይውላል አይደለም የግል ጥቅማችን ተጠቀሙበት ነው። ይሄንስ እንደው ምን ያህል እውነት ነው ትለናለህ?
አዎ ማለትም አሁን እዚህ ቦታ ላይ ስፔሲፊክ መከላከያ ላይ ብቻ ልብዬሽ አይደለም ልነግርሽ የምችለው በየቦታው ላይ ሙስናዎች ተንሰራፍተዋል። መከላከያው ምናልባት ትልቁ የሙስና ቦታ ነው። አንደኛ የሚያንቀሳቅሰው ፕሮጀክት በጣም ከፍተኛ ፕሮጀክት ነው።
በህዳሴው ላይ
ያልገባበት ፊልድ የለም። ያ ፊልድ እዛ ቦታ ላይ ከፍተኛ የሆነ በጀት ስላለ ቦታው ላይ ያለ ሪስትም የመወራረድ ሁኔታዎች አሉ። ምክንያቱም ሪሲት መከላከያ ነው። ምናልባት ህዝብ ተወካዮች ምክር ቤት ላይም የቀረበ ነገር ያለ ይመስለኛል።
አይ ቲንክ ይሄንን እኔም በመሃል ግባና ይሄንን ፓርላማ ውስጥ ሁሉ ቀርቦ ምንድነው ባለው ፓርላማ ይባል ምንድነው ህግ ሸንጎ ነው የሚባል
የህግ
አዛ ላይ ቀርቦ ይሄ ነገር ተነስተው ነበር። እንደውም የሀገሪቱ የእንትን ሐላፊ ይሄን ነገር አንስቶት ነበር እና ይሄ ነገር ማአት ሚሊዮን ገንዘብ ያለደረሰን ኦዲተር ያገሪቱ ኦዲተር አቅርቦ ምንም
አው ምን መሰለ አሁን መከላከያና ደህንነት አካባቢ ላይ አንደኛ ነገር ያሉት ሰዎች እነማን ናቸው በምትልበት ሰዓት ያንድ ክልል ተወላጆች ናቸው።
ምን ማለት ነው ያንድ ክልል?
ያንድ ክልል ማለትም በወቅቱ እነሱ እንደሚሉት ትግል ላይ የነበሩት እነሱ ስለነበሩ የመከላከያ ሰራዊት አብዛኛው የትግራይ ተወላጆች ናቸው ያሉት።
ኦኬ።
አንደኛ ይሄ መከላከያና ደህንነት ክፍል በተለያየ ጊዜ በተለያዩ ቦታዎች ስፔሻሊ በጎረቤት ሀገራትም ያለ ሪሲት ነው ገንዘብ የሚሰጣቸው ያለ ፊርማ ነው የሚሰጣቸው። ምክንያቱም እነሱ በህቡ የሚሰሩ ናቸው። በህቡ የሚሰሩ ስለሆኑ ሪሲት የለም። እንደፈለጉ ናቸው። ስለዚህ እቺን አጋጣሚ ተጠቅመው ላይ ያሉት ባለስልጣናቶችም ገንዘቡን ለመበዘር ምቹ ሁኔታዎች ተመቻችቶላቸዋል። አሁን እኮ መከላከያ ሐላፊ የሆነ የ2000 ብር እና የ3000 ብር ደሞዝተኛ ሆኖ
የሚሊዮን ጻይ ሰራል ሲባል
የሚሊዮን ጻይ ሰራል በይፋ ማለት ነው። ምናልባት አሁን በቅርቡ በተወካዮች ምክር ቤት አቶ ሱሌማን በሚጠየቁበት ሰዓት ለህዝብ ይፋ ያደማረክ መብት አለን ብለው በግልጽ እስከመናገር ታው አዋጁ ምን ይላል ግን ስትል ሌላ ነው የሚለው። የጸረ ሙስና አዋጅ ምንድነው የሚለው? ማንኛውም የመንግስት ባለስልጣን የተመዘገቡ ሀብቶችን ጸረ ሙስና ከመዘገበ በኋላ ህዝቡ የዛን ባለስልጣን ሀብት ቀጥታ ኦንላይን ላይ የጸረ ሙስና ኮሚሽን ኦንላይን ላይ ገብቶ እከሌ ምን አለው የሚለውን ነገር አይቶ ይሄ ነገር በትክክለኛ መንገድ አልመጣም ብሎ ህዝቡ መጠቆም ከቻለ መጠቆም እንዲችል ነው ይሄ ድርጅት የተቋቋመው። ግን ሲመለከተው አብዛኛው ባለሀብት ሆነዋል። ህዝቡን መዝብረው የራሶቻቸው የራሳቸውን ህንጻ ገንብተው የራሳቸውን ሀብት አካፍተዋል በቃ በግልጽ። ስለዚህ ይሄን ነገር ማውጣቱ ምናልባትም ስተት ወደ ትልቅ የሆነ መስዋዕትነት ችግር ውስጥ ለሚከታቸው አለማውጣቱ መርጠውት ለተወሰኑ ተቋማት ስንጠየቅ ብቻ እንሰጣለን ብሎ ነው የመለሰው። ይሄ ማለት ደግሞ
መደፋፈን ነው። ግን አንተ አሁን ለዲያስፖራ በተለይ እዚህ ሀገር ላለው እኛ ያው ለህዳሴው ግንባታ አንዳንድ እዚህ ሀገር የሚቃወሙ ሰዎች አሉ ደግ ወጥተው ለህዳሴው ብር መላክ የለበትም ሲሉ ይሄ የአርበኞች ግንቦት ሰባትና የእንደዚህ አሸባሪዎች ሐሳብ ነው ይላሉ። ግን እኛም በሚዲያችንም ላይ አደላ አህመድ ብዙ ጊዜ ተነጋግረንበታል። ምንድነው ሰው ገንዘቡን ይሰበስባል ይሰጣል ወርቁን ለሁሉ ይሰጣል ያው ህዳሴው ይሰራልኛል ብሎ ህዳሴው ግን እየተሰራ አይደለም ገንዘቡ እየተመዘበረ ነው የምትለው?
አው ይሄ አሁን እኔ ምን ነገርሽ አንቺ አሁን ወርቁን ይሰጣላችሁ እኔ ወርቅ ሲሰጣ ይቻላል
ይሉናል።
አድማጮቻችን ከደረጀ ጋር ያደረግነውን ውይይት ሁለተኛ ክፍል በሚከተለው ሳምንት ፕሮግራማችን ይዘንላችሁን ቀርባለን። አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ 15 ደቂቃዎች ያህል ቀርተውታል። የዛሬው ፕሮግራማችን ሊጠናቀቅ ማለት ነው። ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ እንግዲህ የዛሬውን ፕሮግራም እንሰናበታችኋለን። ከዚያ ቀደም ብሎ ግን በዛሬው ዕለት በአቢኤፍ አዳራሽ ውስጥ በሚደረገው የኢትዮጵያ ድምጽ ሬዲዮ አመታዊ ስብሰባ ላይ ተገኝታችሁ ይሄ ሬዲዮ ወደፊት እንዴት እንደሚቀጥል አመራሩንም እንዴት መሆን እንዳለበት ምርጫ ለማድረግና የኢኮኖሚውንም ሁኔታ ለማዳመጥ እንድትችሉ በአክብሮት እንጠይቃችኋለን ወይም እንጋብዛችኋለን። ቦታው ሮድማንስ ጋታን የሚገኘው አቢኤፍ የአዳራሽ ሲሆን ሰዓት ከ13 ሰዓት እስከ 16 ሰዓት ድረስ ባለው ጊዜ ውስጥ ነው። መልካም ሳምንት እስከ ሳምንት እንላችኋለን። ጤና ይስጥልን።
Why mama, where papa loves you, oh the papa. Why zero? You're having fun fancy zero. You're so cool, why not? My love is calling for you to change.
Why zero? You're having fun fancy zero.
Duranda ye fasasu lak mafyam yalderasu ullum hisan lijoch nacheu minstonye minarbache tamrneu ye amlaksa meche alqal binara andu korfatsot lela alqal begot በዚህ ከንቱ ድልል አረም መቼም ጠገብ ከሚለም የተገኘው ለነሳቸው ቸርነቱን አንንሳቸው ዋይ ስሩ የረሃብን ጉንፋንቺ ስሩ እያዘንኩኝ ባይናይች ምን ላድርጋል ተኳችን ብች
ዋይ ስሩ የረሃብን ጉንፋንቺ ስሩ
ይብላኝ ልኝ ለናታቸው አዝሁኝ ላባታቸው ከህፃን ጋር ተንገላተው የሚሄዱት ነገራተው እንድር ሰማይ ሆነባቸው ሰማይ ጥላ ነፈጋቸው በርሃብ ስቃይ ተጨነቁ ተሰደው አገር ለቀቁ ሳር ቅጠሉ ደርቆባቸው እምዋያሉ ከብቶቻቸው ተበታትነው በያለበት ወድቀው ቀሩ እንደ ዘበት ዋይ ሲሉ የረሃብን ጉንፋን ሲይዙ እያዘንኩኝ ባይናይቼ ምን ላድርግ አለፍኳቸው ብቼ
ዋይ ሲሉ የረሃብን ጉንፋን